እንደምንዋላችሁ እንደምናመሻችሁ፣ ሁላችሁንም እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ እላለሁኝ። ዛሬ ዕለቱ ቅዳሜ ኦገስት 8 2026 ነው። የተቀዳው የሚሆነው 7499 ይሆናል። 7499 ዛሬ በሰንበት ትምህርት የሚያወያየን ዶክተር አማኑኤል ነው። በቃል ደግሞ ወንድማችን ወንደሰን ያገለግለናል። በመዝሙር ደግሞ ነጋሽ በጤ ያገለግሉናል ከካናዳ። በጸሎት ደግሞ የድንቅነች ታገለግለናለች። ፕሮግራሙን የምመራው መዓዛ ነኝ። ከዚህ ከዳላስ ቴክሳስ ከጌታ ቃል መታሰቢያ ጥቅሱን እናንብብና በመጸለይ እንጀምራለን። ዛሬ የምናጠናው ሰባተኛው ሰንበት ትምህርት ይሆናል። የፍቅር ምትል ይላል መታሰቢያ ጥቅሱ አንደኛ ቆሮንቶስ 13:13 እንደዚህ ይላል፣ እንዲሁም እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው ይላል። እንዲሁም እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው። እንጸልይ። በሰማይ የምትኖር አባታችን አምላካችን እጅግ አድርገን እናመሰግናለን። ቀኑን ሁሉ ስትባርከን፣ ስትጠብቀን፣ ስትቀድሰን ስለዋልክ እጅግ አድርገን እናመሰግናለን። በየቤተ ክርስቲያኑ በነበረን ጊዜ ሁሉ ጌታ ሆይ ስለጎበኘህን፣ እያንዳንዳችንን ስለተገናኘህን እጅግ አድርገን እናመሰግናለን። እንደገና ደግሞ አሁን ሰንበትን ስንሸኝ በፊት ስንቀር በመካከላችን እንድትገኝ ከሁለትና ሶስት በልጠን ባለንበት በዚህ ስፍራ መንፈስ ቅዱስ በመካከላችን እንዲገኝና እንዲያስተምረን ጌታ አባት ሆይ የሚረብሸንን አንተን እንዳንሰማ በጸጥታ እንዳንቀመጥ የሚያደርገንን ነገር ሁሉ ከዙሪያችን እንድታርቅልንና እንደ ማርያም በጸጥታ ቁጭ ማለት ማረፍ እንድንችል በእግሮ ስር እንድትረዳን እንጸልያለን። ዛሬ ሰንበት ትምህርት የሚያወያየንን ወንድማችንን ዶክተር አማኑኤልን በቃልም ደግሞ የሚያገለግለንን ወንድማችንን ወንደሰንን በመዝሙርም የሚያገለግሉንን ነጋሽ በቀለን በጸሎት የምታገለግለንን እናታችን የድንቅነሽን ሁላቸውንም እንድትባርክ ጉባኤውን ሁሉ እንድትባርክ እያንዳንዳችንን ለልባችን እንድትናገረን እንጸልያለን። በደል ኃጢአታችንን አብሮነትን የሚከለክል አንዳች ነገር በመካከላችን እንዳይኖር በምሕረት እንድትገናኝ እንጸልያለን። በመካከላችን የታመሙትን ፈውስልን፣ ያዘኑትን አጽናናለን። በተለያየ ችግር ውስጥ እያለፉ ያሉ ወገኖቻችንን ጸጋ እንዲበዛላቸው እንጸልያለን። ሁሉንም እንደ ፈቃድ አድርግልን በጌታ በኢየሱስ ክርስቶስ ስም አሜን አሜን። አሁን መዝሙሮች እየዘመርን እንቆያለን። የመዝሙር መልጫ ያላችሁ
እኔ ዘምራለሁ።
እሺ ለምለም።
እሺ መልካም። እንግዲህ ሰንበት ቀን እንደዋልነ ተስፋ አለኝ። የምዘምረው መዝሙሩ የ204 የሰልፍ መሪ ጌታ አምላክ ነው የሚለውን እንዘምራለን። የአምላክ ወገኖች ለሰልፉ ሁሉ አምላክ ሲዋጋን እንድታዩ፣ ጠብቁ ቁሙ ማዳኑ ልዩ በእርሱ ማሸነፍ እንድትረኩ፣ ንቁ ቁሙ የአምላክ ወታደሮች ሁሉን ያዙ ለሁሉ አድርሱ። አሁን ሂዱ ሃሌሉያ በሉ የሰልፉ መሪ ጌታ አምላክ ነው። ታላቅ አምላክ ሆይ ስንጠራ ስማን፣ አሁን ደግፈን በጸጋ ጦርነት አልፎ ድል ይታወጅ ነው በፊት ቀርበን እንድናይ። ንቁ ቁሙ የአምላክ ወታደሮች ቃሉን ያዙ ለሁሉ አድርሱ። አሁን ሂዱ ሃሌሉያ በሉ የሰልፉ መሪ ጌታ አምላክ ነው። በኃይል ታጥቀን እንቆጋለን አንተ ስትመራናን ፍራም ቃል ለእግራችን መብራት ነውና አንተን ታምነን ከቶ አንወድቅም ንቁቁሙ ያምላኩ ታደሮች ቃሉን ያዙ ለሁሉ አድርሱ አሁን ሂዱ ሃሌሉያ በሉ የሰልፉ መሪ ጌታ አምላክ ነው አሜን
አሜን እግዚአብሔር ይባርክሽ ሌላ መዝሙር እሺ ዘምራለሁ እኔ ተዘጋጁ ኢየሱስ እየመራኝ ሳለ ለሚለው በድሮው 119 ኢየሱስ እየመራኝ ሳለ ምን መጠየቅ ያሻኛል ምሕረቱን እንዴት ልካደው እስካሁን የመራኝን ሰማያዊ ሰላም ምቾት ከእርሱ ጋር ስኖር ሳለው ከሚመጣብኝም ሁሉ ኢየሱስ ይጠብቀኛል ከሚመጣብኝም ሁሉ ኢየሱስ ይጠብቀኛል ኢየሱስ የሚመራኝ መንገድ እጅጉን ደስ ያሰኛል ጸጋውን ይሰጠኛል ሕያው ምግብ ይሰጣል ከድካም ሊያበረታኝ ነፍሴም እንዳትጠማ መንፈሱን ያፈስልኛል በደስታም ያጠጣኛል መንፈሱን ያፈስልኛል በደስታም ያጠጣኛል ኢየሱስ የሚመራኝ መንገድ ፍቅር የተሞላ ነው ተስፋዬም ፍጹም እረፍት ነው በሰማይ ቤቴ ያለው ወደ ሰማይ በራለው ከእንቅልፌ ስነቃ ምራኝ በእድሜ ሁሉ ይህ ነው የምለምን ምራኝ በእድሜ ሁሉ ይህ ነው የምለምን አሜን እግዚአብሔር ወደም ይመራን ሁሉ እንድንሄድ ይርዳን እሺ ሌላ መዝሙር የሚዘምርልን ወይም ምርጫ ካላችሁ ማለት እሺ ፈጣን እሺ
የሚያስደንቅ መድን ነው ኢየሱስ ጌታ አስደናቂ ያለ ነው ለነፍሴ ደግሞ መጠጊያ ዋለ የደስታውን ባታኪሌ ናታል ከጥማቷ ሚያረካታል
እሺ
ባንታንስ ጮክ በይ ወይ ጠጋ በይ ወደ እንትን
አይሰማ
ይሰማል ግን ሩቅ ነው አንዳንድ አይቋራረጠ
አሁን ይሰማል
ዘምር ያው ይሰማል ጮክ በይ አሜን። እግዚአብሔር ይባርክሽ። በጣም ሞዶ መዝሙር ትንሽ ተቆራጥቷል ግን ሰምተናል። እሺ ሌላ አንድ የመጨረሻ።
አሜን።
ምን ዘምራለሁ?
እሺ
እሺ። ቅዱስ ቅዱስ ነው መዝሙር ዘምራለሁ።
በሰማይ መስሙር ሲዘመር ሰምተነው የማናውቀው መላእክት ሲያመሰግኑት በዙፋን ላይ ያለውን በተቃኘው በገናቸው ባማረውም ድምፃቸው እኛም ጌታ ኢየሱስን ከልብ እናገልግለው። ቅዱስ ቅዱስ ብለው ሲዘምሩ እኔም ተባብሬያቸው የሰማይን ብላደም ግን የመዳን ታሪክ ስዘምር ያዳምጣሉ። መላክ ከቶ አላወቁ የመዳንን ደስታ ግን ሌላ መዝሙርን ሰማሁ አስደሳች በሆነ ድምፅ እኛን ላዳነን ለጌታ ለገዛን ነው መዝሙሩ መከራን ሁሉ ያለፍነው ወደዚያች ግሩም አገር በሚወደው ንጹህ ምንጭ ልብሳችንን አነጻው። ቅዱስ ቅዱስ ብለው ሲዘምሩ እኔም ተባብሬያቸው የሰማይን ቤት ላደንቅ ግን የመዳን ታሪክ ስዘምር ያዳምጣሉ። መላክ ከቶ አላወቁ የመዳንን ደስታ መላእክት ቆመው ሲሰሙ ያልዘመሩትን መዝሙር እነዚያ በደም የነሱት በብዙ ፏፏቴ ድምፅ ስለ መከራ ዘመሩ ድል የነሱትን ውጊያም ታላቁን አዳኛቸውን ኢየሱስን አወደሱ። ቅዱስ ቅዱስ ብለው ሲዘምሩ እኔም ተባብሬያቸው የሰማይን ቤት ላደንቅ ግን የመዳን ታሪክ ስዘምር ያዳምጣሉ። መላክ ከቶ አላወቁ የመዳንን ደስታ። አሜን 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 አሜን። እግዚአብሔር ይባርክሽ። ስለዚህ መልካም መዝሙር የዘመራችሁት ሁሉ እግዚአብሔር ይባርካችሁ። አሁን ወደ ሰንበት ትምህርት ውይይት እንሄዳለን። ዶክተር አማኑኤል እንኳን ደህና መጣ። የእግዚአብሔር መንፈስ ከአንተ ጋር ይሁን ይምራ። ተባረክልኝ።
እግዚአብሔር ይስጥልኝ። እጅግ በጣም አድርጌ አመሰግናለሁ። ድምፅ ይሰማል?
አዎ ይሰማል።
እግዚአብሔር አምላክን ስለዚህ ምሽት ይባርከዋለሁ። እጅግ የተወደዳችሁ በጌታ ወንድሞቼና እህቶቼ እንደምን ዋላችሁ? እንደምን አመሻችሁ? ሁልጊዜ በታታሪነት በትጋት እግዚአብሔርን ምጽአት ጌታ በሰጣችሁ ጸጋና መክሌት ስለምታፋጥኑ ሁልጊዜ ስለ እናንተ እግዚአብሔርን በእውነት ከልብ ይባርከዋለሁ። በተቀደሰው በእግዚአብሔር ቀን በቅድስና እንደዋላችሁ እርግጠኛ ነኝ። ምክንያቱም ወደ እግዚአብሔር የተጠጋ እግዚአብሔር ዘንድ ሁል ጊዜ በረከት አያጣምና ያንንም ደግሞ በዝማሬ በመግቢያው ክፍል ሰምተናል። እግዚአብሔር ይባርካችሁ። እንግዲህ የዚህን ሳምንት ከዛሬ ጀምሮ እስከሚቀጥለው ሳምንት ድረስ ማለትም እስከሚቀጥለው ሳምንት ማብቂያ ድረስ የምናጠናውን ሰባተኛውን ትምህርታችን ይገርማል። እንግዲህ ወገኖች ወደ ሰባተኛ ደርሰናል ማለት ነው። እና ዛሬ አብረን እንከልሳለን። ከዛ በፊት ግን ሁልጊዜ እንደተለመደው እኛ መገኘት የመንፈስ ቅዱስ መካከላችን ካልተገኘ ጥቅም ስለሌለው እግዚአብሔር መንፈስ ቅዱስ በመካከላችን በመገኘት ለዛሬ ያዘጋጀልንን ቃል እንድመግበን አንዳንድ ያልተረዳናቸውን ያላስተዋልናቸውንም ምስጢሮች ደግሞ ስለ ስሙ ስለ ክብሩ ብሎ እንዲገልጥልን ለአእምሯችን ማስተዋል ጥበብ እንድሰጠን በጸሎት አምላካችን እንደገና እንጋብዘዋለንና በያላችሁበት ስፍራ ለአምላካችሁ ለእግዚአብሔር የተመቻችሁናችሁ እንድትቀርቡና በጸሎት አብረን ወደ ዙፋኑ እንድንቀርብ ጋብዛችኋለሁ። ጌታ ይባርካችሁ። ለሁሉ አባታችን ፈጣሪያችን ተስፋችን ጋሻችንና መከታችን ሆይ እንደገና ደግሞ በመካከላችን ስላለ መገኘትን ደግሞ በቀረቡ የምዝጋና የጸሎት ዝማሬዎች በጸሎትም ደግሞ ስላረጋጋችሁልን በክርስቶስ ኢየሱስ ስም እናመሰግናለን። አባ መንፈስ ቅዱስ ሆይ እንደገና ደግሞ በዚህ ጊዜ እንፈልጋለን ይህንን እጅግ ጥልቅ የሆነውን በተለይ በዚህ ሳምንት ስለ ፍቅር መሰረታዊ እውነቶች ከቃል ስንመረምር ጌታ ሆይ ምናልባት በየትኛው የፍቅር ክፍል እንዳለን ፍቅራችን እውነትም በክርስቶስ ኢየሱስ የታየ ፍቅር ነው ወይስ ስሜታዊ ነው? የትኛው እንደሆነ ጠንጥጠን መርምረን እንድንረዳ ስለሰማን ስለ ክብር ብለን በመገለጥ እንድታስረዳን ጋበዝነ። ኃጢአትና አመጽ በደል መታለፋችንን ሁሉ ስለሰማን ስለ ክብር ይቅር ብለን የነን ጎደሎ ለመናችን ሰምተ ስለመለስ ስትመለስም ደሞ እለት ለይ በመታችን ስለአየኔ አከበርነ። ለቅድስና ህያው ፍጹምና ጻድቅ በሆነው ፍጥረም በሆነው በክርስቶስ ኢየሱስም አሜን አሜን አሜን። እሺ የተወደዳችሁ እንግዲህ በዚህ ጥናታችን ለኛ ለውይይት ይረዳን ዘንድ በአራት መሪ ክፍሎች ከፍለን የዛሬን ጥናት እናያለን። እንደተለመደው ግን ሁልጊዜ የነና እናንተ መስፋሪያ የእግዚአብሔር ቃል ስለሆነ መጽሐፍ ቅዱሳችንን ሁልጊዜ ገልጠን ጠብቃለን። ስለዚህ በዚህ ጥናታችን ለመጀመሪያ ጊዜ የምንመለከተው በመጀመሪያ ደረጃ የምናየው የፍቅር ምስል ፍቅር ምንድነው? አለው ጳውሎስ ከመንፈስ ቅዱስ የተማረውን ስለ ፍቅር መግለጫ ለኛ በተለይ ደግሞ መልእክቱ ቀደም ብሎ መጣው በቆሮንቶስ ላሉት ምእመናን ስለሆነ ለኛ ደግሞ ምን ምሳሌ እንደሆነን ስለ ፍቅር ምሳሌዎች ወይንም ፍቅር ምንድነው የሚለውን እናያለን። በጣም አጠራርገን በሁለተኛ ደረጃ ደግሞ የምንመለከተው ፍቅር የሚያደርጋቸውን ተግባራት እናያለን። ፍቅር የሚያደርጋቸውን ተግባራት እናያለን። በሶስተኛ ደረጃ ደግሞ ፍቅር የማያደርጋቸው ነገሮች እናያለን። የምናጠቃልለው ደግሞ የክርስቶስ ምስል ወይንም እግዚአብሔር ፍቅር ምን እንደሚመስል እነዚህን በሶስት እምነት ተስፋና ፍቅር ብሎ አዋለው ጳውሎስ በገለጠው ሐሳብ ላይ እንቋጫለን ማለት ነው። ስለዚህ እንግዲህ በመጀመሪያ ደረጃ ወደ መጀመሪያው ክፍል እንገባለን። የፍቅር ምስል ይህ የፍቅር ምስል በዋናው መግቢያ ጥቅሳችን የተጠቀሰ ነው እና እርግጠኛ ነኝ በመግቢያ ክፍል ተነባል የተሳረጋለው እኔ 5 ደቂቃ ካለፈ በኋላ ነው ገባው። እንዲህ ይላል በአንደኛ ቆሮንቶስ ምዕራፍ 13 የመጨረሻው ክፍል ቁጥር 13 ላይ ያለው ነው የታስተዋጥክ እንዲህም እምነት ተስፋ ፍቅር እንደዚህ ሶስቱ ጽንቶ ይኖራል። እዚህ ላይ እንግዲህ በጣም እንድናውቅ የሚያስፈልገን ነገር ምንድነው? ሶስቱ ሳይለያዩ ጽንቶ ይኖራሉ ነው የሚለው። ክብር ለእግዚአብሔር ይሁን። ሆኖም ግን ከነዚህ የሚበልጠው ፍቅር ነው ይላል። ይሄ እንግዲህ በጣም ግልጽ የሆነ ምንባብ ነውና ሐዋርያው ጳውሎስ እንግዲህ ታስታውሳላችሁ፣ ባለፈው ሳምንት ያጠናናውን ክፍል ታስታውሳላችሁ ስለ ፍቅር በምናጠናው በመግቢያ ሐሳብ ላይ ስለ መንፈሳዊ ስጦታዎች ዘርዘር አድርጎ አስቀምጧል። እያንዳንዳችሁ ዛሬ አሁን በዚህ ምሽት በመግቢያ ላይ ጌታ በሰጣችሁ ስጦታ ዝማሬ አቅርባችኋል። ስለዚህ መንፈሳዊ እነዚህ አይነት ስጦታዎች የጸሎት፣ የዝማሬ፣ የምክር፣ የስብከት፣ የተግሳጽ እነዚህ የተለያዩ ስጦታዎች ናቸው። የማስተማር፣ የመገሰጽ እነዚህ ስጦታዎች ናቸው፣ ወይም ከስጦታዎች ክፍል ጥቅቶቹ ናቸው። ስለዚህ መንፈሳዊ ስጦታ እንኳን ሳይቀር ይህንን ነገር ፍቅርን ካልተረዳን ዋጋ ቢስ እንደሆነ ትርጉምም ላይ እንደሆነ ነው የተማርነው። በዚህ ሳምንት ደግሞ ትርጉም እንዲኖር ደግሞ የሚያደርገው ምንድን ነው ብሎን ነው ዘርዝሮ ወደ ቆላቢያም ፍቅር ፍቅር ሁሉንም ነገር ማሸነፍ ይችላል ይላል እግዚአብሔር ቃል። ክብር ለእግዚአብሔር ይሁን። ሁሉን ነገር ሲባል እንግዲህ ብዙ ነገሮች አሉ በህይወት ገጠመኝ ውስጥ፣ ያን ሁሉ ማሸነፍ የሚችል ፍቅር ነው። ግን ጥያቄው ምን አይነት ፍቅር ነው? የምሎን እናያለን። ስለ ፍቅር ብዙ ትንተና ምርመራ ተደርጓል። በተለይ እንግዲህ እነዚህ የግሪክ ፈለስፋዎች በዘመናቸው ስለ ፍቅር ብዙ የተለያየ ገለጻዎችን ጽፈዋል። ምክንያቱም በመጀመሪያ ደረጃ ስለ ፍቅር ምንነት ብዙ ትንታኔ ላይ የገቡ ግሪኮች ስለሆኑ በግሪክ ፍልስፍና ስለ ፍቅር የተሰጡ አንዳንድ መሰረታዊ ነጥቦች ናቸው የምናየው። መጀመሪያ ምንድን ነው ፍቅር? ለመሆኑ ፍቅር ምንድን ነው? በምን ይከፈላል? ምን አይነት ፍቅር አለ? ወይንስ በስንት መንገድ ነው የምተረጎመው? እዚህ የግሪክ ፍልስፋዎች ክፍል አዘጋጅቷል። በጣም መሰረታዊ ናቸው ስለ ፍቅር ማንነት ወይም ምንነት ለሰው ልጅ ወይም በሰው ልጅ ህይወት ውስጥ የምታዩ የፍቅር አይነቶችን ባስተዋሉት መንገድ አስቀምጧል እና አንዳንዶቹን ለዛሬ ጥናት እንዲያገለግለን እንጠቀማለን። ምክንያቱም ትክክል ስለሆነ በብዙዎች ሰዎች ህይወት ውስጥ የምታይ ነገር ስለሆነ ከነዚህ ውስጥ ጥቂቶቹን እንጠቅሳለን። ፍቅር ምንድን ነው? እንዴት ነው የምናስተውለው? ሪሊ ዛሬ ክርስቲያኖች ሆነን በህይወታችን የምናሳየው ያ እውነተኛ ትክክለኛ ፍቅር ነው ወይስ በዚህ ከተገለጹ የፍቅር ክፍሎች የሚመደብ ይሆን? ይህንን ለይተን አውቀን እንግዲህ ወደ ትክክለኛው ጎራ እንድንመጣ ነው። የሐዋርያው ጳውሎስን ትክክለኛ መልእክቱ የቆሮንቶስ ምዕመናን በብዙ መልካምና መጥፎ ስም አልፏል፣ አውቀናል፣ ተምረናል። የጾታ ችግር ወዝብ ላይ የተመረኮዘ ችግር ነበረባቸው። በቤተክርስቲያን ውስጥ አምልኮ፣ ጣዖት አምልኮ ነበረ። እጅግ አስጸያፊ የሆነው የዓለም ስነ ምግባሮች ይታያሉ በዛ ቤተክርስቲያን በምዕመናን ህይወት ውስጥ። እንዲሁም ደግሞ በእርግጥ ታማኝም ክርስቲያኖች እውነትም እግዚአብሔር ፍቅር ያስተዋሉ ክርስቲያኖችም አሉ እና የቆሮንቶስ ቤተክርስቲያን በእነዚህ በተለያዩ ሁኔታዎች ውስጥ እያለፈ ያለ ቤተክርስቲያን ስለነበረ ሐዋርያው ጳውሎስ ሆኖም ወደ መጨረሻ ወደ ፍቅር ጥግ መድረስ እንደሚገባቸው ይህንን ችግር መቅረፍ የሚችሉት ማስወገድ የሚችሉት ስለ ፍቅር ያላቸው ግንዛቤ መጽሐፍ ቅዱሳዊ እንዲሆን ነው ትምህርቱ። ለእኔና ለእናንተም ስለ ፍቅር ያለን ግንዛቤ መጽሐፍ ቅዱሳዊ እንዲሆን እግዚአብሔር ይፈልጋል። ስለዚህ የግሪክ ፍልስፍናዎች በአንደኛ ደረጃ ያስቀመጡት የፍቅር አይነት ኤሮስ የሚባለው በሳይኮሎጂ ተምረናል እንግዲህ ተማሪዎች ሆነን ያለፍን ሰዎች። ባጭሩ ይህንን እነሱ እንደሚያስረዱት ከሆነ ሮማንቲክ የሆነ ሴክሹዋል የሆነ ፍቅር ነው። በተለያየ ሀሳብ በመጀመሪያ ደረጃ የመጣው እንግዲህ የግሪክ አምላክ የውልደት አምላክ ወይም የፈርተሊቲ አምላክ ብሎ የሚያመልክ አምላክ አለ። በዛ ስም የተመሰረተ ነው እና ዝም ብሎ በቃ ስሜታዊ የሆነ ከወሲብ ጋር የተያዘ ፓሽኔት የሆነ ዲዛይን ኢሮስ የሚባለው ይሄ በጣም ደግሞ አደገኛ፣ አንዳንድ ጊዜ አደገኛ ደረጃ ላይ እንደምደርስ ያንን ጉዳይ ካልፈጸመ ካላገኘ ገለጸቡ በአደገኛ ሁኔታ ላይ እንደምወርቅ የሚያሳይ ነው። ስለዚህ ይህን አይነት ፍቅር ኤሮስ ብሎ እጠራለሁ። ይሄ እውነተኛ ፍቅር አይደለም ማለት ነው። አንድ የፈለጉት ዲዛይር ካልተሟላ ውጤቱ መጥፎ ይሆናል ማለት ነው። ስለዚህ እግዚአብሔር ቃል የሚያስተምረው እንደዚህ አይነት ፍቅር አይደለም ማለት ነው። በሁለተኛ ደረጃ ደግሞ የሚገልጹት አይነት ፍቅር ፊሊያ ብሎት ፍቅር፣ ይሄ ደግሞ የጓደኝነት ፍቅር አይነት ሁለቱን ሰዎች የሚያጣምር አንድ በቃ የጋራ የሆነ ነገር አለ ማለት ነው። የተዋደዱበት ምክንያታዊ ፍቅር ነው ማለት ነው። እና በጣም ይዋደዳሉ ማለት በጣም ዲፕ ቦንድ ይፈጥራሉ እነዚህ ሁለቱ ሰዎች፣ አንዱ ለአንዱ ታማኝ ይሆናል ማለት ነው። ይሄ ከግብረ ስጋ ግንኙነት ጋር የተያዘ መዋደድ አይደለም። ቦንድም በሚያደርጋቸው በምስማሙት ነገር እንዲዋደዱ ሙቻሎን አንዱ ሌላው ሬስፔክት እንዲኖር ወይም ታማኝ እንዲሆን የሚያደርግ የወንድማማች ፍቅር ፌር ያደርጋሉ፣ መልካምን ይመኛሉ። ስለዚህ ይሄ ወንድማማች ፍቅር ወይም ፊሊያ አይነት ፍቅር ነው። ይህም ደግሞ አዋለው ጳውሎስ የገለጸው ፍቅር አይነት እንዳይደለ መርመረን ደርሳለን አሁን። ሶስተኛ አይነት ደግሞ በተፈጥሮ በተፈጥሮ ሲባል እንግዲህ ናቹራል አፌክሽን፣ በተለይ ደግሞ ይህ ስቶሬጅ ብሎ የሚጠቅሱት አይነት ፍቅር ወላጆች ለልጆቻቸው ያለው አይነት ፍቅር፣ እናት ለልጇ አባት ለልጆቹ ያለ የወላጅ ፍቅር። ይህንን ወላጆች ሆናችሁ በሚገባ ታውቃላችሁ። ይሄ ደግሞ አስፈላጊ አይደለም ማለት ነው ማለት አይደለም። እነዚህ ሁሉ የጠቀስኳቸው ሶስቱ የራሳቸው ተገቢ ስፍራ አላቸው አንድን ነገር ማዕከል ካደረጉ። ስለዚህ ይሄ የማያስፈልግ ነው ማለት አይደለም። ይህንን ሰንተር የሚያደርግ አንድ አይነት ፍቅር አለ እና የበዘ ፍቅር ስቶሬጅ ማለት ናቹራሊ ከእግዚአብሔር ዘንድ የተሰጠ ስጦታ ነው። ሰዎች ሙሉ በሙሉ ባይረዱትም ባያስተውሉም ለአንድ አባትና እናት ወይም ወንድምና እህት ብቻ የተሰጠ ሳይሆን ለሰው ልጆች ለሁላቸውን ማሳየት የሚገባው አይነት ፍቅር ነው እግዚአብሔር ፈልጎ። ስለዚህ ስቶሬጅ የሚሉት ቤተሰባዊ የሆነ ፍቅር አባት እናት ልጆች ወላጆች ጋር የምታይ ነው። እኔ ሁሉን አልናገርም። አራተኛው አይነት ደግሞ ክርስቲያን መጥቀስ ነው። አራተኛው አይነት ፍቅር ደግሞ ሉዲዮስ ብሎ የሚጠሩት ፍቅር ነው። ሉዲዮስ ፍቅር ደግሞ ይሄ አንዳንድ በቃ ከራስማቲክ የሆኑ ሰዎች አሉ፣ ተጫዋች ቀልደኞች፣ በቃ ማንንም የሚያዘስቱ አለ። ፍሎርቲንግ በተለይ ከሴቶች ጋር አለ አይደለም? ወይንም የዳንስ ስጦታ ያላቸው ሊሆን ይችላሉ፣ የአነጋገር ስጦታ ያላቸው ሊሆን ይችላሉ። በቃ በአነጋገራቸው በሚያሳዩት ውጫዊ ገጻይ ባህሪያቸው የሰውን ቀልብ አትራክት የሚያደርግ አይነት ንግግር ያላቸው ፕሌይፉል የሆኑ ሰዎች፣ ካሪዝማቲክ የሆኑ ሰዎች ሉዲዮስም አይነት ፍቅር መጥፎ አይደለም። በተለይ ሰው ሲያዝን ስተክል ማሳቅ፣ ማዘሰት፣ ፈገግታ እንዲያሳይ ማለት ስጦታ ነው። አስፈላጊ አይደለም ማለት አይደለም፣ ግን ዋናው ከሆነው ነገር ጋር ሲቀላቀል የበለጠ ውጤታማ ይሆናል። ሌላው ፍላውቲያ ብሎ የምጠሩት ሰልፍ ላቭ፣ በተለይ በዚህ በምዕራብ የምታየው ራስን መውደድ፣ ራስ በቃ ለራስ ብቻ መኖር አይነት ፍቅር ነው። ሌላው ዋነኛው ደግሞ ዛሬ ትኩረት የተሰጠበት አጋፔ የምለውንም ፍቅር ደግሞ ግሪኮች ገልጿል። ክብር ለእግዚአብሔር። አጋፔ የሚባለው መጽሐፍ ቅዱሳዊ ሐዋርያው ጳውሎስን በዚህ ሳምንት እንድንረዳው የሚፈልገው ዋናው አይነት ፍቅር ያ ከእግዚአብሔር ዘንድ የተሰጠ ይሄ ከሁኔታዎች ጋር ያልተያያዘ ጀርባን ከክኔ ማክልሃለው የማይባል እንዲሁ አንኮንዲሽናል የሆነ ይሄ ነው። ብዙም ጊዜ በቤተክርስቲያኑ ችግር የፈጠረ ያለው ይችን ባለማስተዋላችን እንጂ ቀደም ብሎ የተጠቀሱት የፍቅር አይነቶች አስፈላጊዎች ናቸው፣ ቦታና ስፍራ አላቸው። ዋናውን ግን ማዕከል የሆነው እውነተኛ ፍቅር ከእግዚአብሔር ዘንድ የመጣውን ለሰው ልጆች እግዚአብሔር እንዲኖራቸው የሚፈልገው ራሴን የሚያስክድ እግዚአብሔርን ፍጥር ስናስተውል የምንኖርበት አይነት ፍጥር አጋፌ ፍጥር ነው ብሎ ነው ዝርዝር ውስጥ የምንገባው እና ስለዚህ እንግዲህ ከነዚህ ውስጥ እንግዲህ የተኛዎቹ ላይ እንዳለን ራሳችንን እንድናውቅ አትሊስት ትንሽ ግንዛቤ ይሰጠናል። በእውነት በሕይወቴ ያሳየው ያለው ከነዚህ ውስጥ የተኛው ነው አጋፔን ነው አንኮንዲሽናል የሆነ እግዚአብሔራዊ ፍቅር ነው ስሜታዊ ነው የወንድማማች ፍቅር ነው ወይስ ጌታ የሰጠኝ ሰውን ለማዘፈር ብቻ ስለሆነ አዘፍቼ በቃ ከዛ ዞር እላለሁ ነው ወይም ራስ ወዳድ ነኝ ሰልፍ ላቭ እንደ አብርሃም የወንድም ልጅ አይነት እንደ ሎጥ ራስ ወዳድ አይነት ፍቅር ነው የምናሳየው ወይስ ዝም ብለን የወላጅ ፍቅር በቃ ለልጆቻችን ብቻ አለ ሌሎችም ወላጆች አለ ለልጆቻችን ብቻ የምናሳየው በጣም ሊሚትድ የሆነ አይነት ፍቅር ነው ወይስ ኢሮስ የሆነ በቃ ሰውን ስሜታዊ የሆነ ወሲባዊ የሆነ ፍቅር ነው ያለን እነዚህን ካላገኘን ወደ ደረጃ ነው የምንደርሰው የሚለውን እንግዲህ ከእግዚአብሔር ቃል ጋር ራሳችን እያነጻጽርን የምናገኘው እውነት ይሆናል ማለት ነው። ወደ ሁለተኛው ክፍል ስንገባ እንግዲህ ሐዋርያው ጳውሎስ በሚያስገርም ሁኔታ በመጽሐፍ ቅዱስ ፍቅርን ለመግለጽ ብዙ አስደናቂ ክፍሎች በመጽሐፍ ቅዱስ እንዳሉ ዘርዝሮ ጽፏል። ከነዚህ አስደናቂ ከሆኑ ከፍቅር ክፍሎች ለምሳሌ አንቀጾቹን እናያለን። እንግዲህ ሁለተኛ ክፍል ስንገባ ሁላችሁም ትሳተፋላችሁ። አሁን አንድ ስድስት ግለሰቦችን ፈልጋለሁ። እነዚህ በጣም አጠር ያሉ ጥቅሶች ናቸው። ስድስት ግለሰቦችን ፈልጋለሁና ስድስት ሰዎችቻችሁ እንግዲህ እኔ ቁጥር 1 2 3 ስድስታችሁን ስለምታውቁ ገልጻችሁ ታነባላችሁና የመጀመሪያው ሰው የምገልጠው ሮሜ ምዕራፍ 8 ከቁጥር 35 እስከ 39 ያለውን ያነብልናል። የመጀመሪያው ሰው ሮሜ ምዕራፍ 8 ከቁጥር 35 እስከ 39 ሁለተኛ ሰው ገልጣችሁ ጠብቃላችሁ ኋላ ጊዜ እንድንቆጥብ አሁን እንድታነቡ አይደለም። የመጀመሪያ ሰው ያንን ገልጠ ያዝ ሮሜ 8 35 እስከ 39 ሁለተኛ ሰው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ብቻ ሁለተኛ ሰው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ሶስተኛ ሰው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 3 ሶስተኛ ሰው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 3 አራተኛ ሰው ገላትያ ምዕራፍ 2 ቁጥር 20 አራተኛ ሰው ገላትያ ምዕራፍ 2 ቁጥር 20 አምስተኛ ሰው ቆላሲስ ምዕራፍ 1 ቁጥር 13 እና 14 ቆላሲስ አምስተኛ ሰው ቆላሲስ ምዕራፍ 1 ቁጥር 13 እና 14 ስድስተኛ ሰው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 12 እና 13 ያነባል። ለዚህ ስድስት ሰዎች ተዘጋጅታችሁ ጠብቁ እና ትንሽ ሰከንድ ሰጣችኋለሁ። የመጀመሪያ ሰው ከገለጥክ ወይንም ከገለጥሽ ሮሜ ምዕራፍ 8 ከቁጥር 35 እስከ 39 እስኪ አዘናቂ የሆኑ ምሳሌያዊ መግለጫዎች አሉ ስለ ፍቅርና እስኪ ያንን እንድትስበት
እኔ አውጥቻለሁ።
እሺ እግዚአብሔር ባርክ። አውጥቻለሁ አልገታነ ብለን አለ
እህቴ ታነብ ማን ነው ከደማ
አዳም እ
እሺ አነባለሁ።
እሺ ጋር
እንዴ ይላል ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑ ሁሉ እንጋደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። ከዚህ ሁሉ ግን ወደደን በርሱ ካሸናፊዎች እንበልጣለን። ሞትም ቢሆን መልአክትም ቢሆን ግዞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትንም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለን እግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል።
እግዚአብሔር ይባርክሽ። እንግዲህ እዚህ ላይ አብረው ቆሎስ ይሄ እንግዲህ ግሩም የፍቅር መግለጫ ነው። ካዝደናቀ ክፍል አንድ ነው። ምንድነው አለ? ይሄ ነገር ሁሉ አለ ከክርስቶስ ፍቅር አይለየኝም። እንደውም ምን አለ? ይህንንም እየሆንን እየሞትንም እየተራብንም እየተጨነቅንም እየተሰደድንም እየተራቆትንም ፍርሃትም ሰይፍም እያስጨነቀን ግን ይላል በክርስቶስ ከአሸናፊዎች እንበልጣለን። ሞት ቢሆንም ሞት መጥንኳን መላእክት ቢከብ ሁለት አይነት መላእክት አሉ። እንግዲህ እናውቃለን የሰይጣን መላእክትና የእግዚአብሔር መላእክት አሉ። ግዞትም ቢሆን ይላል ያለው የሚመጣውም ቢሆን ከእግዚአብሔር ፍቅር በጌታችን በኢየሱስ ክርስቶስ ሊለየን እንደማይችል አስገራሚ የፍቅር መግለጫ ነው። ሁለተኛው ምሳሌ እስኪ ደግሞ ሁለተኛ ግለሰብ አንደኛ ቆሮንቶስን 2:9 ነገለጠ ቢያነብልን
አነባለ።
እሺ ተባረኪ።
እሺ ሁለተኛ አንደኛ ቆሮንቶስ 2:9
አዎ።
ነገር ግን አይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን።
አሜን። እግዚአብሔር አክሽ ለሳኔ አወራው ጳውሎስ ለምንድነው የምለው? በአይን ያልታየ ይላል ጆሮ አልሰማው በሰውም ያልታሰበ እግዚአብሔር አዘጋጀው ተብሎ እንደተጻፈ እግዚአብሔር ፍቅር ስለሆነ በአይን አላየንም በጆሮ አልሰማንም ግን ፍቅር ምክንያት ስለሆነ የተዘጋጀልን ለምንወዱት ይላል። ይሄ ነው ስለፈቅ አዝገራሚ መግለጫ እግዚአብሔር ለምንወዱት ተብሎ እንደተጻፈ ደግሞ እኛ እንናገራለን ይላል። ይሄም የፍቅር መግለጫ ነው። እስኪ ሶስተኛ ሰው ደግሞ አንደኛ ቆሮንቶስ 8:3 እስኪ ያንብብልን
አነባለሁ።
እሺ ማዚ።
ማንም ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ የታወቀ ነው።
ዋው! ይሄንን ምስጢር ስንቶቻችን እንደምናስተውል አላውቅም። ሐዋርያው ቆሮንቶስ እዚህ ላይ ሲናገር ሳለ ማንም ግን አለች እዛ ላይ ግን እግዚአብሔርን ቢወድ ይላል። እግዚአብሔር ፍቅር ነው። ግን እግዚአብሔርን ቢወድ እርሱ በእርሱ ዘንድ ታውቀው። እርሱ ማለት ማለት እግዚአብሔር ማለት ነው። አያችሁ? ወይንም ሰውየው በእግዚአብሔር ዘንድ ታወቀ ነው ማለት ነው። ይህ አይነት ፍቅር አለ ማለት እግዚአብሔር የማያውቀው መውደድም ይኖራል ማለት ነው። ቀደም ብለን የጠቀስናቸው አንዳንድ የፍቅር አይነቶች አሉና ያ ከሆነ እውነተኛ ፍቅር ከሆነ ያ ግለሰብ በእግዚአብሔር ዘንድ የታወቀ ነው ስለ መውደዱ እግዚአብሔራዊ የሆነ መውደድ በሕይወቱ ስላለ ይላል። እስኪ ደግሞ ገላትያ አራተኛ ሰው ገላትያ 2:20 የገለጠልን እስኪ ገላትያ 2:20 አራተኛ ሰው እሺ
አውቀለባለሁ።
እሺ አንብብልኝ።
2:20 ከክርስቶስ ጋር ተሰቅያለሁ እኔም አሁን ሕያው ሆኜ አልኖርም ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠ በእግዚአብሔር ልጅ ላይ ባለው እምነት የምኖረው ነው ይላል።
አሜን። እግዚአብሔር ባርክሽ። ልሳኔ እንግዲህ አንደኛ እዚህ ላይ አሁን ስለ ፍቅር ነው። ይህ ፍቅር የሰቀለ ፍቅር ነው። ክርስቶስ እንደተንጠለጠለ እኔም ተሰቅያለሁ በፍቅር ምክንያት ሕያው አልኖርም። ለምን አለ? መግለጫው ነገር አሁን የምኖረው በወደደኝና ክርስቶስ ለሱ ያለውን ፍቅር በወደደኝና እግዚአብሔር ልጅ ደግሞ በሚኖረው እምነት ነው። ይህ ፍቅር እምነት የሚያሳድር ፍቅር ነው ማለት ነው። ለምን? መወደድ የተለመደበት መሰቀሉን ለሚያስተውል ግለሰብ ነው ማለት ነው። የተሰቀለ ሰው መወደዱን ያውቃል በእግዚአብሔር መወደዱን። ክርስቶስ ደግሞ ሕይወቱን ለራሱ ደህንነት አሳልፈው መስጠቱን ስላስተዋለ ተሰቅሏል ያ ግለሰብ። ምክንያቱም እግዚአብሔር በሰጠው በክርስቶስ ኢየሱስ በኩል በእምነት ያገኘው ፍቅር ውጤት ነው ማለት ነው። እስኪ አምስተኛ ሰው ደግሞ ቆላሲስ ምዕራፍ 1 ቁጥር 13 እና 14 የተያዙ ስለሆኑ ነው። ቆላሲስ ምዕራፍ 1 እሺ ተባረኪ።
እሺ ቆላሲስ 1:13 እና 14 እርሱ ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን።
አሜን። አሁን እንግዲህ ወገኖች ይሄ ቆላሲስ ለአባሮች እናገራለ ከጨለማ ስልጣን የዳንበት ምክንያት በዛ በሆነው በክርስቶስ አለ። ምን ክርስቶስ ስርየት አገኘን? ምክንያቱም በፍቅር ያገኘነው ውጤት ነው። ያ የክርስቶስ ለኛ በዛ የሆኑ ጨለማ ደግሞ ሞት ነው። ሮሜ 6 አሶስ ስልጣን ቦሳለ የኃጢአት ዋጋ ሞት ነው ወይ ደሞዝ ሞት ነው ይላል። ከዛ ስልጣን ይላል ስልጣን በዛነት ያገኘነው የኃጢአት ስርየት ያገኘነው ወደ ፍቅሩ መንግስት ደግሞ አፈለሰን። አያችሁ ወገኖቹ እኛና እናንተ ተጠራንበት ወደ እግዚአብሔር መንግስት እንድንፈልስ ነው። ያም የፍቅር መንግስት ስሜታዊ ፍቅር ሳይሆን ራስ ወዳድነት ፍቅር ሳይሆን ፍራንቲክ የሆነ ማኒያክ የሆነ አይነት ፍቅር እንደው ራስ ወዳድነትና ጀለሲ ያለበት እንደው አለ ግን አንዳንድ ኢሞሽናል የሚያደርግ አይነት ሞደር ሳይሆን ግን ወደ መንግስቱ ወደ አፈለሰን በፍቅሩ በኩል ወደ ክርስቶስ ኢየሱስ ወደ አገኘንበት ይላል። የመጨረሻው እስኪ ደግሞ አስገራሚ የፍቅር መግለጫን የምናገኘው በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 እና 13 የገለጠ ሰው እስኪ ያነብልናል። እነዚህ እስካሁን ያየናቸው አስገራሚ የፍቅር መግለጫዎች ናቸው። በነገራችን ላይ ሁለተኛው ክፍል የነገረን ያለው እሺ
አንደኛ ቆሮንቶስ 3 12 እና 13 ማንንም ግን በዚህ መሰረት ላይ ኦኬ ቆንድክ
ማዚ ያነብረው ስለሆነ ሌላ ሰው ባካችሁ አትቁ
ያ ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይም በእንጨትም በሳርም ወይም በአገዳ አንደኛ ቆሮንቶስ 3
ነው አንዴ ተሰሎንቄ ኮነ ተሰሎንቄ
ነው እና
አንዴ ተሰሎንቄ 3 12 እና 13 ተባረኪ።
እሺ አንደኛ ተሰሎንቄ 3 12 እና 13 እሺ
ኦኬ
3 እሺ ጌታችን ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ በእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን በሁሉም የሚሆን ፍቅራችሁን ያብዛ ይጨምርም።
አሜን። እንግዲህ አሁን ሐዋርያው ጳውሎስ በዚህ ላይ በጌታችን በክርስቶስ ኢየሱስ ከቅዱሳኑ ጋር ሲመጣ በአምላካችን በአባታችን ፊት ቅድስና ነቀፋ የሌለብን አድርጎ ልባችን ያጸና ዘንድ ይላል። እንዴት? ለሁሉ የሚሆን ፍቅር በውስጣችሁ ካለ ያንን ደግሞ ከሌለ ደግሞ ይጨምርላችሁ። ይህ እንግዲህ ከምንም ጋር የሚወዳደር አይነት ነገር አይደለም ብለን ኢንተሮግም ይሆናል። ግን አወራው ጳውሎስ ከዚህ ሁሉ ቀደም ብለን ካነበብናቸው ሁሉ የላቀ ሁሉን አጠቃለው የያዘ ፍቅር ነው ትክክለኛ ፍቅር አለ ብሎ ይናገራል። ሌላ አባባል እንደዚህ ካሁን ያነበብናቸው በአንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 13 ከተጠቀሰው ጋር ሲነጻጸሩ እኩያ አይደሉም ነው። ራባዋት እጅግ ልቆ የሚገኘው አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 13 ያለ ነው። እንግዲህ የነነ ክፍል ካየን በኋላ ለውይይት ለሐሳብ እድል ይሰጣል። ለምን እንደው ያላቀው እስኪ አሁን እንግዲህ ማዚ አንደኛ ቆሮንቶስ ምዕራፍ 13ን ከ1 እስከ 13 እንግዲህ ታነብልና አስረጋብለሽ ጋቱን በማጠቃለያ የሞን ሐሳብ ያዘ ስለሆነ ከዛ በኋላ የተዘጓለን። እስኪ አንደኛ ቆሮንቶስ 13ን ከቁጥር 1 እስከ 13 አንብበልን። ተባረኪ።
እኔ እናርከኝ?
አዎ
ማለት አንደኛ ቆሮንቶስ
ምዕራፍ 13 ከ1 እስከ 13
1 እስከ 13 እሺ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚሽዋሽዋ ጽናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትንም ሁሉ ባውቅ ተራሮችንም እስካፈርስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ፍቅርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመታም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመጽ ደስ አይለውም። ሁሉን ይታገሳል፣ ሁሉንም ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖችም ቢሆኑ ይቀራሉ። እውቀትም ቢሆን ይሻራል፣ ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበረ፣ እንደ ልጅም እቆጥር ነበረ። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬያለሁ። ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። እንግዲህ እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው።
አሜን አሜን አሜን። ወገኖቼ ሐዋርያው ጳውሎስ ቀደም ብሎ ከሰጠን ከስድስቱ ጥቅሶች ሁሉ የበለጠ የፍቅር መግለጫ በዚህ ክፍል ነው አለው ማለት ነው። በዚህ ክፍል ሐዋርያው ጳውሎስ ፍቅርን በሶስት ክፍል ነው የከፈለው። አንደኛ ፍቅር የሚያደርጋቸውን ተግባራት ነው ዘረዘረው። ሁለተኛው ፍቅር የማያደርጋቸውን፣ የመጨረሻው ደግሞ እግዚአብሔራዊ ፍቅር ወይንም የክርስቶስ ምስል ፍቅር ምን ደሞ እተን እንዳንብበችው ነው። እና ከዚህ አንፃር እንግዲህ እኔና እናንተ ስንመለከተው ህይወታችን ጥግየቱ ጋር ነው ሐዋርያው ጳውሎስ እንደተከሰው እንደ ልጅ ያለን ፍቅር ነው ወይንም አድገን ጎልማሳ ሆነን በእግዚአብሔር ፍቅር አድገን ወደ መጨረሻው በክርስቶስ ኢየሱስ ወደ ታየ ፍቅር ደርሰናል ወይስ ወደዛ እየገሰገስን ነው? ወይስ አሁንም ስሜታዊ የሆነ ፍቅር? በነገራችን ላይ በዚህ በአንደኛ ቆሮንቶስ ምዕራፍ 13 የተገለጸው ሁሉም አስፈላጊ ናቸው። በነገራችን ላይ አስፈልጎም እንተዋቸው ማለቱ አይደለም። እነዚህን ሁሉ የሚያጠቃልል የበላይ የሆነ በመንፈስ ቅዱስ ስጦታ የተሰጠ እውነተኛ ፍቅር ካለ እነዚህ ሁሉ አስፈላጊ ናቸው ማለት ነው እንጂ አስፈላጊ አይደሉም ማለት አይደለም። ለዚህ ነው ቅድም መግቢያ ላይ እንደነገርኩ የሚያደርጋቸውን ፍቅር የሚያደርጋቸውና የማያደርጋቸውን አይነቶችን ዘርዝሮ አስቀምጧልና። ስለዚህ የእግዚአብሔር ፍቅር አስተውለን ካሆነ እግዚአብሔር ፍቅር እንደሆነ ዮሐንስ ተናግሯል። ፍቅር ስለሆነ ደግሞ አንዲያ ልጁን አሳልፎ ሰጥቷል። ያ ልጅ ደግሞ የእግዚአብሔርን ፍቅር በምድር ላይ አሳይቷል። ቤተክርስቲያንም እያንዳንዳችንን በዛ አይነት ሁኔታ እንድንኖር እግዚአብሔር ፈልጋል። እምነት አስፈላጊ ነው፣ ተስፋ አስፈላጊ ነው። ከሁሉም ይበልጥ ግን ከእግዚአብሔር ዘንድ የመጣ ፍቅር ነው። ስሜታዊ ፍቅር፣ ባህሪያዊ ፍቅር አስፈላጊ ናቸው። ግን እውነተኛ በሆነ በእግዚአብሔር ፍቅር ላይ ሲታከሉ ፍጹም የሆነ አምላካዊ ባህሪ እንዳለው ነው እግዚአብሔር ቃል የሚያስረዳን። እንግዲህ በዚህ ላይ በጣም ሰፋ ያለ ጥልቅ የሆነ ጥናት ነው። በየቀኑ ስታጠኑ ዝርዝሩን ታያላችሁና በዚህ ላይ ሀሳብ አለኝ የምትሉ ወገኖች ካላችሁ አንድ ሁለት ሰው ሀሳብና ጥያቄም ካለ አስተናግረን እናጠቃልላለን። ከጊዜ አንጻር ሀሳብ ወይም ጥያቄ ያለው ሰው ጥቅሱን ያነበባችሁ እግዚአብሔር ባርካችሁ። ጥሩ ግሩም ነው።
ሄሎ
አሊ
እንጃ ጊዜው አልቆ አይመስለኝ እንጂ
ወደ ቃል
ስለ ፍቅር ከዚህ ቀደም አንድ በዚህ ችግር አድርጎ የሚያስገርም አጋጣሚ ያሰናዳሁት ነገር የጻፍኩት ነገር ነበረ እና እንደው እሱም ላካፍላችሁ ብዬ ነው። ግን ጊዜ ከሌለ ምናልባት 3-4 ደቂቃ የሚወስድ ስለሆነ ጊዜ ከሌለ ንገሩኝ ማለቴ ነው። ሌላ ጊዜ እናደርገዋለን።
ዶክተር አሉላ ይቀጥሉ። እግዚአብሔር ባርኮት። ምክንያቱም በጣም አስፈላጊ ስለሆነ ሶስት ደቂቃ ብንሰርቅ ምንም አይደለም። ጊዜ እግዚአብሔር አልሰረቅንም። የምቀጥለው ሶስት ደቂቃ ይጨምራል በኋላ ሲያገለግል
ማለፊያ። ፍቅር የፍቅር ባህሪያት የሚል ነው። ፍቅር የማይደረስባት ምስጢር የፍቅርን ፍቺ የሰው አእምሮና የሰው ማስተዋል እንደማይደርስበት ብዙ ደራሲዎች ደጋግመው ጠቅሰዋል። ጨለማ በለበሰ ብዙ ነገር በሚፈጸምበት በዚህ ዓለም እንዳይደረስባት በምስጢር ጉም ተጀቡና የምትኖር በፍቅር ንጹህ አንክሮ ያደረባቸው ራሳቸው በፍቅር ፍላጻ ከመወጋት ያላመለጡ በዚህ ዓለም ብዙ ናቸው። በሰው ተሞክሮ ፍቅር እያደር የምትወለምስ የምታድግ መሆኗን በማመን ልዩ መለኮታዊ ባህሪ ያላት ነች በማለት የማለት ጠንካራ እምነት ያላቸውም በጣም ብዙ ናቸው። ፍቅር በመንፈስ ከመገናኘትና ከመግባባት በቅጽበት የምትወለድ ምስጢራዊ ነገር ናት እንጂ ብዙ ዘመን አብሮ በመኖር የምትገኝ ማለት መሳሳት ይሆናል። ፍቅር ከላይ ከአርያም ተልካ የምትመጣ እንዳሰኛት በመሰራት ሁሉን የምትመራ ሁሉን የምታስተዳድር ናት እንጂ እኛ የምንፈጥራት የምንቆጣጠራት ነገር አይደለችም የሚሉም ብዙ ናቸው። ብዙዎቹ የረቂቅ ጥበብ ስጦታ ያላቸው የታደሉ ከህልም ዓለም ያልወጡ ስለነበሩ የሚጽፉትን ሁሉ በምስጢርና በውበት ቢሸፋፍኑትም በልባቸው የሚያስቡት የስነ ጽሁፍ ገነት በስነ ጽሁፍ ገነት የምትኖረው እላይ በአርያም ያለችው መንፈሳዊት ስለሆነችው ይመስላል። የሰው ልጅ ሁሉ እጣ የሆነችው በተስፋ በተምልኔት የምትጠባበቋት ይቺ ፍቅር የተባለች ነገር የማይደረስባት ምስጢር ሆና ትኖራለች ከማለት ሌላ ምንም ሌላ ነገር ማለት አይቻልም። እግዚአብሔር ይስጥልኝ።
እግዚአብሔር ባርኮት። ይሄ በጣም እንግዲህ ፍልስፍና የሆነ አገላለጽም የሞላበት ነው። ግን በእውነት እንደውም ይሄ ነገር እንግዲህ በዚህ ሳምንት በተለይ በየትኛው ክፍል ቀጥታ ትኩረት እንደምሰጥ እኔን ሀሳብ እንደገና ይዘው በመጡ ለአደፋፍሮት ይወዳሉ። ምክንያቱም እጅግ በጣም ገለጻ የሚያስፈልጉ ነጥቦች አሉ፣ እውነተኛ አገላለጾችም አሉ፣ የሰው ፍልስፍናዎችን የያዘ አመለካከት ስላለ እጅግ በጣም አድርጌ ወድጄ ያለው ይሄን አባባል። እውነት ነው እንደሞ በሞብም የሚያስመስሉ ሰዎች አሉ፣ በፍቅር በዛ የሚገኝ አይነት የመሰሉ የሚጠቅሱ እና ግን እጅግ ሶስት ዋና ዋና ነጥቦች እዚህ ላይ አስቀምጠዋል ዶክተር አሉላ። እግዚአብሔር ይባርኮት። ከጊዜ አንጻር እንግዲህ እንገደባለን እና ይህን ሀሳብ ግን በሰፊው በተለይ አውራርቶ ለመግለጽ በሳምንቱ ውስጥ ገብቶ ቢሳተፉ ብዬ እጋብዞታለሁ። ከዛ ውጪ እንግዲህ እግዚአብሔር ሁላችን ይባርከን፣ ቀሪውን ጊዜያችንም ደግሞ በሱ የተባረከ ይሁን። መልካም ምሽት እመኛለሁ። ደህና አደሩ፣ ተባረኩ።
እግዚአብሔር ይስጥልኝ።
አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይባርክ ዶክተር አማኑኤል፣ ዶክተር አሉላም እግዚአብሔር ይባርኮት። የተሳተፋችሁት ሁሉ እግዚአብሔር ይባርካችሁ ላለውኝ አሁን ወደ ሁለተኛው ሰንበት ፕሮግራማችን እንሄዳለን። ሁላችሁንም እንኳን ደህና መጣችሁ ላለው እንደገና ወደ ቃል ከመሄዳችን በፊት የተለየ መዝሙር እንሰማለን። እነ ጋሽ በቀለ ይዘምሩልናል። ድምጻቸውን እየሰሙ አይደለም። በቁጥር ከብቶ ከሆነ አላቅም። እሺ፣ ሌላ ሰው ፈቃደኛ ይዘምርልን ጊዜያችን ለመጠቀም።
አንቺ ዘምሪ።
እሺ፣ ዘምራለሁ እኔ። እሺ፣ ከመርሱን አገኘው ከሚለው እንደዘምር ፈልጋለሁኝ። 54ኛውን ዘምራለሁ። ንጉሱን አየዋለሁ ይላል። መላእክት የሚሰግዱለትን ንጉሱን አየዋለሁ። አንድ ቀን በተሻለው መሬት ላይ አብሬው እኖራለሁ። ንጉሱን አየዋለሁ ለዘላለም ዘምራለሁ። በቀራንዮ የሞተልኝ በቅርቡ አየዋለሁ። በዙፋኑ ላይ ያለውን አያለሁ ጨለማ በሌለበት። ከሞተልኝ ኢየሱስ ጋር ሆናለሁ በዚያ በቦታ። ንጉሱን አየዋለሁ ዘላለም ዘምራለሁኝ። በቀራንዮ የሞተልኝ በቅርቡ አየዋለሁ። ንጉሱን ሳየው ሰግድለታለሁ ምስጋናም አቀርባለሁ። እንዴት እንዳዳነኝ ጠይቀዋለሁ እንዴትም እንዳኖረኝ። ንጉሱን አየዋለሁ ዘላለም ዘምራለሁኝ። በቀራንዮ የሞተልኝ በቅርቡ አየዋለሁ። አሜን። እንግዲህ በቅርቡ የምናየው ንጉሳችን እያሰብን በፍቅር በደስታር ትበርታችን እየተሳሰብን እንድንኖር ለዛም ታላቅ እንድንዘጋጅ እግዚአብሔር ሁላችንንም ይርዳል። ወንድማችን ወንደሰን እንኳን ደህና መጣ። ጊዜውን ላንተና ለእግዚአብሔር መንፈስ ቅዱስ ሰጣለሁ። ተባረክ።
አሜን። እህቴ ማዝዬ እግዚአብሔር ይባርክሽ። ግሩም የሆነ ዝማሬ ነው የዘመርሽልን። ይህንን ዝማሬ ከዚህ በፊት ሰምቼው አላውቅም፣ ግን በጣም በጣም ወድጄዋለሁ እና እግዚአብሔር አብዝቶ ይባርክሽ። በእውነት በዚህ በቴሌኮንፈረንስ ላይ የምትካፈሉ ወንድሞችና እህቶች በጣም እድለኞች ናችሁ። እኛ ከስራ የተነሳ እንደ ልባችን ሁል ጊዜ መግባት አንችልም። እንግዲህ እንደዚህ ሁኔታዎች ሲፈቅዱልን ብቻ ነው የምንገባው እና ምን ያህል በረከት እጃችሁ ላይ እንዳለ እንደምታስተውሉ አላውቅም። ስለዚህ እግዚአብሔርን ስለ መዝሙሩ አመሰግናለሁ። እህቴ ማዚም እግዚአብሔር ይባርክሽ። እንዲሁም ደግሞ ስለ ሰንበት ትምህርቱም እንደዚሁ እግዚአብሔርን አመሰግናለሁ። በእውነት ወንድማችንንም አማኑኤልን ላመሰግን ወዳለሁ። ዶክተር አሉላም በጣም ጥሩ ነጥብ ነው ያነሱት። ቀደም ወንድማችን እንዳለው ቀጠል በሚሉት ጊዜያት በደንብ ተደርገው ቢቀርቡ በጣም 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 ይጠቅመናል። ምክንያቱም እንግዲህ እዚህ ቆሮንቶስ መጽሐፋችንን ስናጠና እንደምናገኘው ስለ መንፈሳዊ ስጦታዎች ምዕራፍ 12 ላይ ተማርን፣ ከሁሉ የሚበልጠውን መንገድ አሳያችኋለሁ ብሎ ምዕራፍ 13ን አስቀምጦ ስለ ፍቅር ተነገረ። ከዛ በኋላ አሁንም መንፈሳዊ ስጦታዎቹን እንዴት መጠቀም አለብን ወደሚለው ደግሞ ምዕራፍ 14 ላይ እንደዛ እያደረገን ይመጣል እና በጣም ወሳኝ የሆነ ትምህርት ስለሆነ ወንድሞቼ እህቶቼ በዚህ ውስጥ ሁላችሁም እንድትሳተፉ ላደፋፍራችሁ እወዳለሁ። ሁላችሁም ተባረኩ። እንግዲህ ወደ ዛሬው መልእክቴ አልፋለሁ። ሰኞና እሁድ የነበረኝን ፕሮግራም በስኬጁል ለውጥ ምክንያት ሲቀር ከእናንተ ጋር እንደ ቀድሞ መገናኘት የምችል አልመሰለኝም ነበር። እግዚአብሔር ግን ይህንን ጊዜ ስላዘጋጀ ደግሞ እግዚአብሔርን እጅግ አድርጌ አመሰግናለሁ። የዚህ ፕሮግራም አዘጋጅ የሆኑትን ወንድሞችና እህቶችም ጌታ ይባርካችሁ ልላቸው እወዳለሁ። ዛሬ አብረን እንድናጠና የምፈልገው ርዕሳችን ከመቅደሱ የፈለቀው ወንዝ የሚል ነው። ከመቅደሱ የፈለቀው ወንዝ ጥናታችን የሚያተኩረው ሕዝቅኤል ምዕራፍ 47 ከቁጥር 1 ጀምሮ እስከ ቁጥር 12 ድረስ ነው። እንግዲህ ከዚህ በፊት እንደምናያቸው ተከታታይ የሆነ ትምህርት አይደለም። ይሄ ራሱን የቻለ አንድ ክፍል ነው እንድንመለከት የፈለኩት። ይህንን ክፍል እንድንመለከት የፈለኩበት ብዙ ምክንያቶች አሉ። አንደኛው መልእክቱ የሚያስፈልገን ስለሆነ ነው፣ ስለሚያስፈልገን ነው። አንደኛውና ዋናው እሱ ነው። ከሱ በመቀጠል ግን መጽሐፍ ቅዱስን በማጥናት ሂደት መጽሐፍ ቅዱስን እንዴት እያንዳንዱን ነገር ልናጠናው የሚገባን መሆኑን እንድናይም ጭምር ለማድረግ ነው። ልክ እንደ መታሰቢያ ጥቅስ አድርጌ ያሰብኩትን ክፍል ላንብበው። ሕዝቅኤል ምዕራፍ 47 ቁጥር 8 አብረን እንድናነበው ፈልጋለሁ። እንዲህ ይላል፣ እርሱም እንዲህ አለኝ፣ ይህ ውሃ ወደ ምስራቅ ምድር ይወጣል፣ ወደ አረባም ይወርዳል ወደ ባህሩም ይገባል ወደ ባህሩም ወደ ረከሰው ውሃ በገባ ጊዜ ውሃው ይፈወሳል እንጸልይ እግዚአብሔር አባታችን አምላካችን እናመሰግናለን አንተ ከኛ ጋር ስላለህ ቀኑን ሙሉ በክርስቲያኖች በሚደረጉ በተለያዩ አገልግሎቶች ስትባርከን ስለነበረ በእያንዳንዳችን በእያለንበት ቤተክርስቲያን ስታስተምረንና ስትባርከን ስለነበረ እናመሰግናለን ጌታ ሆይ በዚህ የቴሌኮንፈረንስ አማካኝነትም ደግሞ የሰንበት አገልግሎታቸውን ለሚካፈሉ ወንድሞችና እህቶች በረከትህን ስታዝረንብላቸው ስለነበረ አመሰግናለሁ ጌታ ሆይ አሁንም ደግሞ በዚህ ሰዓት አንተ ያዘጋጀህልን ቃል አለ ይህንን ቃል አንተ እንድትናገር እኛ የሚያስተውልና የሚያደምጥ አእምሮ እንዲኖረን እንድሰጠን እለምናለሁ ቀሪም ጊዜያችንን አንተ ተረከብ በኢየሱስ ስም አሜን በቀጥታ ወደ መልእክቱ ከመግባቴ በፊት ይህ የሕዝቅኤል መጽሐፍ ውስጥ ከሕዝቅኤል ምዕራፍ 40 ጀምረን እስከ ምዕራፍ 48 ያለውን ማንበብ ማጥናት ትንሽ ይከብዳል የማታከትም አይነት ባህሪ አለው ነገሩ ራእይ ነው ሕዝቅኤል የሚያየው ራእይ ግን እዛ ላይ በብዛት የምንመለከተው ምንድነው ካልን መለኪያዎችን ይጠቅሳል ሲለኩ ያሳያል ግርግዳውን ሲለኩ ሌላውንም ቦታ ሲለኩ በሮችን ክፍሎችን ካህናትን እና የመሳሰሉትን ነገሮች እናያለን እና ተደጋግሞ ያ ነገር ይመጣል ማንበብ ጀምረን ለመጨረስ እንቸገራለን እነዚህን ገጾች ተመሳሳይ ናቸው ብለን አጣጥፈን ዘግተናቸው ወደ ሌሎች የመጽሐፍ ቅዱስ ክፍሎች ቶሎ ብለን ለመሻገር እንፈተናለን ግን ይሄንን ክፍል ጥርሱን ነክሶ ላነበበ ላጠና ሰው ድንገት ምዕራፍ 47 ላይ ሲደርስ የሆነ ነገር ተለውጦ እናገኛለን በእነዚህ አሁን ባወራዋቸውና በተናገርኳቸው የልቅት የክፍሎች እና የመሳሰለው ዝርዝር ውስጥ ሕዝቅኤልን ወደ ቤተ መቅደሱ የሚመልሰው ነገር እናገኛለን ሕዝቅኤል ምዕራፍ 47 ቁጥር 1 ላይ ስንሄድ ወደ መቅደሱ መዝጊያ መለሰኝ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃው ከቤቱ በቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር ይላል ትንሽ ከዚህ በፊት ስናነባቸው ከነበሩት ምዕራፍ 40 ጀምሮ ሲነበቡ ከነበሩት ነገሮች ለየት ያለ ነገር እዚህ ጋር መናገር ይጀምራል ይሄ ውሃ ከዝናብ የሚመጣ ውሃ አልነበረም ከተራራ ላይ በጅረት መልክም
እየወረደ ወንዝ የሚሰራ አይደለም። ወንዙ ይወጣል ተብሎ ሙሉ ክፍሉን በምናነብበት ጊዜ ከመቅደሱ ይወጣል ይላል። መጀመሪያ ላይ በጣም ትንሽ ነው። ከዚያ እየተለቀ 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 ይሄዳል። ወደ በረሃ ይጓዛል። መጨረሻ ላይ የሙት ባህር ወደሚባለው ደርሶ ወደዛ ሙት ባህር ይገባል። ሙት ባህር ህይወት ያላቸው ነገሮች የማይኖሩበት ስፍራ ነው። ነገር ግን የውሃ እዛ ከደረሰ በኋላ እዛ ሙት ባህር ብለን የምንጠራው ውስጥ አሳዎች ይታያሉ። በዚያ ዙሪያ ዛፎች መታየት ሲጀምሩ ፍሬ ያፈራ ሲመጣ እናያለን። በተለይ ቁጥር 9 ላይ ሄደን ስናነብ ሕዝቅኤል 47:9 ላይ እንዲህ ይለናል። ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በሕይወት ይኖራል። ይህም ውሃ በዚያ ስለደረሰ አሳዎች እጅግ ይበዛሉ። የባህሩም ውሃ ይፈወሳል። ወንዙም በሚመጣበት ያለው ሁሉ በሕይወት ይኖራል ይላል። ይፈወሳል ብሎ የሚነግረን የሙት ባህርን ነው። ሕይወት የሚባል ነገር የሌለበት የሙት ባህር ይፈወሳል እያለ ነው ሲነግረን የምናየው። ይሄ በጣም ጥልቅ የሆነ መንፈሳዊ ትምህርት ያለው ክፍል ነው። በተለይ ለኛ የሰባተኛ ቀን አድቬንቲስቶች ከመቅደሱ ጋራ ከቤተ መቅደሱ ጋራ ተያይዞ ያለውን እውነት የተማርንና የተረዳን ሰዎች ከሌላው በተሻለ ልናስተውለው የሚገባን ክፍል ነው። እዚህ ጋር በዋናነት ህይወት ከመቅደሱ ውስጥ ይጀምራል የሚል አይነት እንደምታ ያለው ነገር ነው የምናገኘው። ይሄ ወንዝ ከመቅደሱ ውስጥ ነው የሚወጣው። ወንዙ በደረሰበት ቦታ ሁሉ ግን ህይወት እየሰጠ ያልፋል። ከመቅደሱ ህይወት እንደሚመነጭ የሚናገር ክፍል ነው። ወንዙ ወዴት ይሄዳል? ካልን የት ይጀምራል ለሚለው ጥያቄ ከመቅደሱ ወዴት ይሄዳል ስንል ወደ በረሃ። ሲደርስ ምን ያደርጋል ስንል በደረሰበት ቦታ ሁሉ ህይወትን ይሰጣል። እስቲ ጠለቅ ብለን መንፈሳዊውን ነገር እያንዳንዳችን እንማር። ከዚህ ክፍል ውስጥ ያለው መንፈሳዊ ነገር እግዚአብሔር ሊያስተምረን የወደደውን ነገር አብረን እንይ። በመጀመሪያ እዚህ የምናየው ወንዙ የሚጀምረው እግዚአብሔር ካለበት ቦታ ነው። መቅደሱ ሲሰራ እግዚአብሔር ለእስራኤል ልጆች የነገራቸው ነገር ፈጽሞ ልንረሳው አይገባንም። ምንድን ነው ያላቸው? በመካከላችሁ አድር ዘንድ መቅደስን ስሩልኝ ነው ያላቸው። መቅደሱን በተመለከተ መጽሐፍ ቅዱሳችን ደጋግሞ ሲጠራው የእግዚአብሔር ማደሪያ እያለ ሲናገር እናየዋለን። ይሄ ወንዝ የሚጀምረው ምድረ በዳ ላይ አይደለም። በረሃው ውሃ ማመንጨት አይጠበቅበትም። ወንዙ የሚጀምረው ከቤተ መቅደሱ ነው። እግዚአብሔር ካለበት ስፍራ ነው። በነገራችን ላይ ይሄ ውሃ ይሄ ወንዝ ሕይወት ይሰጣል እየተባለ ነው እየተነገረ ያለው። ሕይወት ደግሞ ሊመነጭ የሚችለው ከአምላካችን ከእግዚአብሔርና ከእግዚአብሔር ብቻ ነው። ከሱ ውጪ ህይወት የሚባል ነገር አይገኝም። ይሄ እውነተኛ የሆነ መንፈሳዊ ሀቅ ነው። ሰዎች መንፈሳዊ ህይወትን መስጠር አይችሉም። ቤተክርስቲያን ዝም ብላ መነቃቃትን ማምጣት ወይም መፍጠር አትችልም። ቤተክርስቲያን ውስጥ እኛ ጎበዞች ከሆንም ከበረታን ብዙ ጊዜ ልናመጣ የምንችለው ጥሩ ጥሩ ፕሮግራሞችን ቤተክርስቲያን ውስጥ ልናዘጋጅ እንችላለን። ደስ የሚሉ የሚጥሙ ዝማሬዎችን ልናዘጋጅ እንችላለን። አደረጃጀታችን በጣም ያማረ ቆንጆ የሚባል አይነት ሊሆን ይችላል። ሰባኪዎቻችን በጣም ጥሩ ብለን ልንጠራ የምንችለውን የሰዎችን አፍ የሚያስከፍቱ አይነት ስብከቶችን ሊሰብኩ ይችላሉ። ወይም መልካም የሚባል ስትራቴጂክ እቅድ ልናወጣ እንችላለን። ነገር ግን ከነዚህ ውስጥ አንዳቸውም ህይወትን መፍጠር ወይም ህይወትን መለወጥ አይችሉም። ህይወትን መስጠት የሚችለው እግዚአብሔር አምላካችን ብቻ ነው። እግዚአብሔር ብቻውን ህይወትን ይሰጣል። ወደ መዝሙረ ዳዊት ላይ ሄደን መዝሙር 46 ቁጥር 4 ብናነብ እንዲህ የሚል ቃል እናገኛለን። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ ይላል። ከተማይቱ ሁሉ ልትደሰትበት የምትችለው የወንዝ ፈሳሽ ከእግዚአብሔር ከአምላካችን ማደሪያ ከቤተ መቅደሱ የሚመነጭ መሆኑን የሚያሳየን ወይም የሚያስታውሰን ነው። ቅድም እንዳልነው ወንዙ የሚጀምረው እግዚአብሔር ለሚኖርበት ቦታ ነው። ስለዚህ ትምህርቱ ግልጽ ነው። መነቃቃት የምንፈልግ ከሆነ ወደ ምንጩ ነው መመለስ ያለብን፣ ወደ እግዚአብሔር። የተሻሉ ዘዴዎቻችን አይደሉም ለኛ የሚያስፈልጉን። ወይም ከዚህ በላይ አንዳንድ ተጨማሪ እንቅስቃሴዎችን እናድርግ ምንላቸው ነገሮች አይደሉም የሚያስፈልጉን። የሚያስፈልጉን በመጀመሪያ ወደ ምንጩ ወደ እግዚአብሔር መድረስ፣ ወደ ምንጩ ወደ እግዚአብሔር መመለስ ነው። ወደ ቤተ መቅደሱ መለሰኝ ነው ያለ እዛ ላይ ሕዝቅኤል እየነገረን ያለው። እኔና እናንተ መጀመሪያ እግዚአብሔር ወደሚገኝበት ከእግዚአብሔር ጋር ግንኙነት ወደምንፈጥርበት ህይወት ነው መመለስ ያለብን። ከዛ በኋላ ነው ጥሩ የምንላቸው ፕሮግራሞቻችን፣ መልካም የምንላቸው እቅዶቻችን የመሳሰሉት በሙሉ ህይወት ያላቸው የሚለውጡ የሚያድሱ ሊሆኑ የሚችሉት። ይሄ የመጀመሪያው ልናሰምርበት የሚገባው ነጥባችን ነው። ሁለተኛው እንግዲህ ከመቅደሱ ውስጥ ይፈልቃል ነው አይደል ያለው። መቅደሱ ውስጥ ደግሞ ያለው ማን ነው ብለን ስፔሲፊካሊ እንጠይቃለ ሊቀ ካህናችንን እናውቀዋለን። ሊቀ ካህናችን ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ በመቅደሱ ስላለ ህይወት ከጌታችን ከኢየሱስ ክርስቶስ ይፈልቃል። ብዙ ጊዜ ስለ ቤተ መቅደሱ ስናስብ የሊቀ ካህኑን የተለያየ የቤተ መቅደስ አገልግሎት፣ የፍርድ ምርመራ፣ ከኃጢአት የመንጻትን፣ የምልጃን ነገሮች ልናስብ እንችል ይሆናል። ከዛ ያለፈ ነገር ግን ብዙ ጊዜ ላንመለከት እንችላለን። እዚህ ላይ ሕዝቅኤል ምዕራፍ 47 የሚጨምርልን ነገር አለ። ከመቅደሱ ህይወት ይፈልቃል እያለ ነው እየነገረን የሚገኙ ዕብራውያን ላይ ምሂድና ዕብራውያን ምዕራፍ 4 ቁጥር 14 ላይ ሄደን ስናነብ እንዲህ የሚል ቃል አለ። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት
የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። ትልቁ ሊቀ ካህን የሚለው ጌታችን ኢየሱስ ክርስቶስን ነው። ስለዚህ ስለ መቅደስ ስናስብ ጌታችን ኢየሱስ ክርስቶስን ሳናስበው ማለፍ አንችልም። ያለ ኢየሱስ ቤተ መቅደስ ዋጋ የለውም። ታዲያ ሲቀጥል ምን ይላል? ቁጥር 16ን ደግሞ እናበበው። ዕብራውያን ምዕራፍ 4 ቁጥር 16 ነው። እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ነው። ወደ ጸጋው ዙፋን፣ ወደ እግዚአብሔር ዙፋን፣ በሌላ ማርኛ ወደ ቤተ መቅደስ በእምነት እንቅረብ። ምክንያቱም እዛ ምህረትንና ጸጋን እናገኛለን። እግዚአብሔር ይረዳናል። ስለ ጌታችን ስለ ኢየሱስ ክርስቶስ በሰማይ ስላለው መቅደስ እና ከዛ ጋራ በሚያከናውነው ተግባር ጋራ ያለውን ነገር ሲነግረን ዕብራውያን ምዕራፍ 7 ቁጥር 25 እንዲህ ይለናል። እርሱም ይላል፣ እርሱም ተብሎ የተጠራው እዚህ ጋር ጌታችን ኢየሱስ ክርስቶስ ነው። እርሱም ወደ እግዚአብሔር የሚመጡትን እስከ መጨረሻው ሊያድናቸው ይችላል ነው የሚለው። ለዘላለም ሊያድናቸው ይችላል። በእርሱ በኩል ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል። ስለዚህ በጌታችን በኢየሱስ ክርስቶስ በኩል የተሰጠውን መዳን ማግኘት የምንፈልግ ሰዎች ወደ ጸጋው ዙፋን መቅረብ መቻል አለብን። ወደ እሱ መምጣት አለብን። ያን ጊዜ ነው ድህነት የሚባለው ነገር ልናገኝ የምንችለው። ስለዚህ ድህነትን የምናገኝበት ስፍራም ጭምር እንደሆነ ልናውቅ ይገባናል። ጌታችን ኢየሱስ ክርስቶስ እዛ አለ ማለት በዛ ስፍራ ጸጋ አለ ማለት ነው። በዚያ ስፍራ ምህረት አለ ማለት ነው። በዚያ ስፍራ መንጻት አለ ማለት ነው። በዚያ ስፍራ ህይወት አለ። ስለዚህ ጌታችን ኢየሱስ ክርስቶስ ወዳለበት ወደዛ ስፍራ መሄዳችንና መመለሳችን እጅግ በጣም አስፈላጊ ነው። ጌታችን ኢየሱስ ክርስቶስን ከዚህ አሁን ከምናነሳው ትምህርት ጋር ምን ያገናኘዋል? መጽሐፍ ቅዱሳችን በጣም በሰፊው ነው የሚነግረን። እንደ ሶስተኛ ነጥብ አድርጌ ላንሳውና መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስን የህይወት ውሃ ምንጭ ይለዋል። ስለዚህ ሶስተኛው ነጥባችን ክርስቶስ የህይወት ውሃ ምንጭ ብለን ልንወስደው እንችላለን። ይሄንን በግልጽ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ስንሄድ ምንም ማብራሪያ ሳያስፈልገን እናገኘዋለን። እንዲህ ይላል፣ አነባዋለሁ ቃሉን። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይላል። ይህ እንግዲህ ልብን በል፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። እዛ ላይ አቆምን። ሲቀጥል ምን ይላል? የህይወት ውሃ ምንጭ ከሆዱ ይፈልቃል በማለት ይቀጥላል። ይሄ በጣም ግልጽ የሆነ ነገር ነው። ወደ እኔ ይምጣ ይጠጣ። የህይወት ውሃ ምንጭ ደግሞ ከሆዱ ይፈልቃል እያለ ይናገራል። ይህንን ሲናገር ይላል፣ እንዲያውም ዮሐንስ ይህንን ነገር ሲያስረዳ በእርሱ የሚያምኑ ሰዎች ሊቀበሉ ስላላቸው መንፈስ ቅዱስ እየተናገረ ነው የሚለው። በውሃ አስመስሎ የሚናገረው ሊቀበሉት ያላቸው መንፈስ ቅዱስ በተመለከተ እየተናገረ ነው ይላል። ስለዚህ እንግዲህ እዚህ ላይ ያነበብነው እየሰማን ያለነው ወንዝ እኔና እናንተን ወደ መንፈስ ቅዱስ
ይመራናል ማለት ነው። ይሄ ግርጃ የሚጀምረው ከጌታችን ከኢየሱስ ክርስቶስ ነው። እርሱ ወደ እኔ ሂዱ፣ ከዛ በኋላ ምን አርጉ ነው የሚለው? ጠጡ። ስለዚህ ወደ ኢየሱስ በመምጣት እንጀምራለን። ከኢየሱስ ጋር ተገናኝተን ያንን ስንጠጣ እንደተባለው መንፈስ ቅዱስን በደንብ አድርጎ በሕይወታችን ስራውን ይሰራና እኛም በተራችን ለሌሎች የምንተርፍ እንሆናለን። ዮሐንስ ወንጌል ምዕራፍ 4 ላይ ለሰማራዊት ሴት ያላትን ነገር ሁላችንም እናውቀዋለን። ምዕራፍ 4 ቁጥር 14 ላይ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም፣ እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት ነው። ስለዚህ መጥቶ ከኢየሱስ የሚወስድ ለዘላለም አይጠማም። እርሱ የሚሰጠው ውሃ ከሆዳችን ውስጥ የሚፈልቅ ምንጭ ይሆናል፣ ከኛ አልፎ ለሌሎች በረከት መሆን ይችላል። ሁላችንም እናውቃለን የሰው ልጆች ይጠማሉ፣ እኛም እንጠማለን። ምንድነው የምንጠማው ብለን ጥያቄ ልናነሳ እንችላለን። ብዙ ነገር ነው። ሰላምን ልንጠማ እንችላለን። ይቅርታን የምንናፍቅ የምንጠማ ሰዎች ልንሆን እንችላለን። በሌሎች ሰዎች ዘንድ ተቀባይነትን ለማግኘት የተራብንና የተጠማን ሰዎች ልንሆን እንችላለን። ተስፋን የተጠማን ሰዎች ልንሆን እንችላለን። ወደ ጌታችን ወደ ኢየሱስ ክርስቶስ ስንመጣ እነዚህ ጥሞቻችንን በሙሉ አርክቶልን ከሌሎችም ጭምር ለሌሎችም ጭምር የምንተርፍ ሰዎች እንሆናለን። ብዙ ጊዜ እነዚህን ነገሮች ከላይ የዘረዘርኳቸውን አጣን ስንል ለራሳችን ሌሎች ነገሮችን ልንቆፍር እንሞክራለን። ገንዘብ በማግኘት ገንዘብ በማሳደድ ገንዘብ ካለኝ እነዚህን ነገሮች አገኛለሁ፣ እውቅናን በማሳደድ እውቅና ካለኝ እንዲህ ነገሮች ይሟላሉኛል፣ ስኬትን በማሳደድ ስኬት ካለን እንደዚህ፣ ብዙ ነገሮች ልንል እንችላለን። ነገር ግን አንዳቸውን እርካታን የሚሰጡን አይሆንም። ታዲያ ኢየሱስ ምን ይለናል? ወደ እኔ ኑ፣ ከዛ በኋላ ነው ጠጡ የሚለውን የሚነግረንና ይሄ አስፈላጊ ነገር ነው። ያ ወንዝ ያ ውሃ እዛ ከቤተ መቅደሱ ሲወጣ ያየነው ጌታችን ኢየሱስ ክርስቶስን የሚያሳየን ነውና ከሱ የሚሰጠውን ውሃ ይነግረናል። እዚህ ሕዝቅኤል 47 ላይ የምናገኘው ወንዝ የሚያስገርም ነው። በጣም የሚያስገርም ነው። እንደው እንድታነቡት በእውነት ወገኖቼ አደፋፍራችኋለሁ። እንድታነቡት በግላችሁ እንድታነቡት አደፋፍራችኋለሁ። ሕዝቅኤል ምዕራፍ 47 ከቁጥር 1 ጀምሮ እስከ 12 ያለውን እንድታነቡት በጣም በጣም እጠይቃችኋለሁ። ይህንን ከሰማችሁት በኋላ ለብቻችሁ በሆናችሁበት ጊዜ እንድታነቡት በጣም አደፋፍራችኋለሁ። ለምን ካላችሁኝ ነገሩን እየተናገርኩት እሄዳለሁ። ወንዙ እየጠለቀ ይሄዳል። ይሄ አራተኛ ነጥባችን ነው። እየጠለቀ ነው የሚሄደው። መጀመሪያ ወንዙን በተመለከተ ስትሄዱ በጣም ትንሽ ነው፣ የሚያሰጥም አይነት አይደለም። እንግዲህ ይሄ ልኬት ያለበት ክፍል ነው። ከአርባ ጀምሮ ስናነብ መለኪያ አለ። በመለኪያው እየተለካ ነው እየተናገረ የሚቀጥለው። አንድ ሺህ ክንድ ይለካና ውሃው የሕዝቅኤል ቁርጭምጭሚት ድረስ ሲደርስ እናየዋለን። ሌላ ሺህ ተለክቶ ሲታይ አሁን ወደ ላይ ወጥቶ ጉልበቱ ድረስ ይደርሳል። አሁንም ሌላ ሺ ጨመረለታል ወገቡ ድረስ ይደርሳል ከዛም እያለ እንደዛ የጨመረ ይመጣልና መጨረሻ ላይ ምናገኘው ወሃው ሰውየው ሙሉ ለሙሉ ሟጥ የሚችልበት ደረጃ ስለሚደርስ አንድ ሰው መቀጠር ከፈለገ ውሃ ውስጥ እየዋኘ መሄድ ያለበት ሁኔታ አለ። ሙሉ ለሙሉ ሰውየውን ሊያሰጥመው የሚችል አይነት ይሆናል። ስለዚህ በሄደ ቁጥር ውሃው የበለጠ የጠለቀ 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 ይሄዳል። ይሄ አንድ የሚሰጠን ምሳሌ አለ። ምንድነው ስንል ክርስቲያን ከመነሻው ከእግር ጥፍሩ እስከ ራስ ጸጉሩ ድረስ በአንድ ጊዜ የተቀደሰ ሰው ሆኖ ነገሮች ሁሉ የተስተካከሉለትና የተሟሉለት ሰው ሆኖ ላናገኘው እንችላለን። ነገር ግን ጉዞውን ከክርስቶስ ጋር ሲያደርግ ከክርስቶስ ከሚወጣው ነገር ጋር ከዛ ሳይለይ ጉዞውን ሲቀጥል ደረጃ በደረጃ ያሃ በረከት ያሃ ወንዝ እየጨመረ ሲሄድና ያለን መጀመሪያ ቁርጭምጭሚቱ ላይ ነበር። በኋላ ግን ጉልበቱ ሲደርስ እናይዋለን። ያ ሰው በመንበርከክ እየበረታ ሲመጣ መጀመሪያ ላይ ብዛም ጸሎት የማይጸልይ ሰው ሊሆን ይችላል። በኋላ ጸሎት እየጸለየ እየበረታ ሲመጣ እናገኘዋለን። ከዛም በኋላ ሌሎች ነገሮች ላይ እንደዛው ያደገ ሲሄድና ያለን ወገቡ ጋር ይደርሳል። ይሄ ወንዝ በሰውየው ላይ ተጽዕኖ ያሳደረ ይቀጥላል። መጀመሪያ እንደነበረው ቁርጭምጭሚት ላይ ብቻ አይደለም የጉዞውም ሂደት እየተለወጠ ነው የሚመጣው። መጀመሪያ ይራመድ እንደነበረው አይደለም የሚራመደው እየጠለቀ እየጨመረ ይሄዳል። ይሄ ምን ማለት ነው ስንል መጀመሪያ ላይ ስናይ ህዝቅኤል እኮ በራሱ እየተራመደ ነበር የሚሄደው። በኋላ ግን ወንዙ ውስጥ መቆም የማይችልበት አይነት ሁኔታ ይሆናል። ስለዚህ ደመዋኘት የሚያስፈልገው ደረጃ ላይ ደርሳል። ያንዴ ምን እንደሚሆን ታውቃላችሁ ወገኖቼ? የዛ የፈሳሹ የወንዙ ከረንት ወይም ደግሞ ፈሳሹ የሚሄድበት አቅጣጫ በዛ አቅጣጫ ፈሳሹ ራሱ የገፋው የሚወስደው ወደ መሆን ደረጃ እየደረሰ ይሄዳል። እንግዲህ እቅዶች ሊኖሩ ይችላሉ። ብዙ ጊዜ እቅዶችን ባርክልኝ ብለን ልንጀምር እንችል ይሆናል። በኋላ ግን ጌታ ሆይ ሕይወቴን ምራኝ ወደሚል ሰዎች እንለወጣለን። መጀመሪያ ጌታ ሆይ እኔ በዚህ አቅጣጫ ልሄድ ነው ና ተከተለኝ የምንል ሰዎች እንሆናለን። በኋላ ግን ጌታ ሆይ ወዴት ትሄዳለህ ብለን እከተልሃለሁ ምን ነው እንሆናለን። ራዕይ ምዕራፍ 14 ላይ ታውቃላችሁ አይደለም ስለ 144 ሺዎቹ ሲናገር በጉን በጽዮን ተራራ ላይ ቆሞ አየሁት ይልና እንደዛ 144 ሺውን በተመለከተ ሲናገር በጉን በሚሄድበት ቦታ ሁሉ የሚከተሉት ናቸው። በጉ ከፊት ነው፣ እነሱ በጉን ነው የሚከተሉት። እዚህ ላይ ልክ እንደዛ ይሆንን የምናድግበትን ነገር ነው የሚነግረን። እኛ እየተራመድን እየመራን የምንሄድበት ሳይሆን ያ ወንዝ በሚሄድበት አቅጣጫ ከወንዙ ጋር አብረን የምንሄድበት ይሆናል። ጌታ ኢየሱስ እየመራ የምንሄድበት ቦታ ይሆናል ማለት ነው። ሮሜ ምዕራፍ 8 ቁጥር 14 ላይ ምን ይለናል? በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። መንፈስ ቅዱስ ይመራቸዋል። የእግዚአብሔር ልጆች ናቸው። አስተውሱ። ሕዝቅኤል አይ ውሃ ሰጥበኛ ይሄ ውሃ ይዞኝ ይሄዳል ብሎ ሲመለስ አናገኘው። ቁርጭምጭሚት ላይ የነበረው ውሃ ቁርጭምጭሚት ላይ ያለበት ቦታ ላይ አይደለም የቀረው። እየጨመረ ጉልበቱ ጋር ሲያደርስ አላቆመም። ወገቡ ጋር ሲደርስ አላቆመም። ወደ ተከሻው አካባቢ ሲደርስም አላቆመም። ቀጠለ። ምክንያቱም ህይወትን የሚሰጠው የሚያለመልመው እንደሆነ ስላወቀ ነው። ፍርሃት የሚባል ነገር በውስጡ አልነበረም። እኛ ዛሬ ብዙ ጊዜ የምንጸልየው ጸሎት ምንድነው ካላችሁ፣ ጌታ ሆይ መንፈስ ቅዱስን ስጠኝ፣ መንፈስ ቅዱስን ቀምርልኝ እያልን ነው የምንጠይቀው። መጨረሻ ላይ ግን የምንሆነው ምንድነው? መንፈስ ቅዱስ ከኔ ጋር ምን ያህል ነው ያለው? እኔ ከመንፈስ ቅዱስ ጋር አብሬ እየኖርኩ ነው ወይ ወደሚል ይሆናል ማለት ነው። እየጨመረ 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 መሄዱ የሚነግረንና የሚያስተምረን ያንን ነው። ወደ አምስተኛው ነጥብ ይገምጣ። ወንዙ በመቅደሱ ውስጥ አይቆይም ወይም እዛ የቆመ ወንዝ አይደለም። ቀድም መጀመሪያ ላይ እንዳየነው ከቤተ መቅደሱ ይጀምራል፣ ከዛ ወደ ውጭ ይፈሳል። በመንገድ ላይ የሚያገኘውን ነገር በሙሉ የፈወሰ ጉዞውን ሲቀጥል እናገኛለን። ይሄ የክርስቲያን ህይወትን በተመለከተ የሚናገር ነው። ክርስቲያን ተልእኮ ያለው ሰው ነው። ምናልባት የተበላሹ ትዳሮች በዙሪያችን ይኖሩ ይሆናል። ተስፋ የቆረጡ ሰዎች በዙሪያችን ሊሆኑ ይችላል። ተስፋ የቆረጡ ወጣቶች፣ ብቸኝነት የሚሰማቸው ሰዎች፣ ከእግዚአብሔር የራቁ ሰዎች፣ ቤተክርስቲያን እንደረሳቻቸው የሚያስቡ ሰዎች ሊኖሩ ይችሉ ይሆናል። እንግዲህ ምንድን ነው የሚሆነው ሲል ይህ ወንዝ የደረሰን ከጌታችን ከኢየሱስ ክርስቶስ ድነትን የተቀበልን ሰዎች አንድ ስፍራ ተሰብስበን ቁጭ ብለን የምንገኝ ሰዎች አይደለም ልንሆን የሚገባል። ልንወጣ በምንሄድበት ቦታ በሙሉ ደግሞ ህይወትን እየሰጠን የምንሄድ ሰዎች ልንሆን ይገባናል። ምስክሮች፣ ህያዋን የሆንን ምስክሮች፣ ተስፋ ለቆረጡት ተስፋ የምንሰጥ፣ በቤታቸው ውስጥ ችግር ላለባቸው ሰዎች የችግራቸው መፍትሄዎች፣ ወጣቶችም ተስፋቸው እንዲለመልም የምናደርግ ሰዎች ልንሆን ይገባናል። በጦርነት እየታመሰች ላለችው ዓለም ወገኖቼ ተስፋ የምንሰጥ ሰዎች ልንሆን ይገባናል። ሰዎች በዚህኛው ቡድን ወይም በዛኛው ቡድን ሆነው እርስ በርሳቸው የተናዛረኩ የተጣሉ በሚኖርባት ዓለም ውስጥ የሰላም ምንጮች፣ የፍቅር ምንጮች፣ የእረፍት ምንጮች እንድንሆን ያደርገናል። ስለዚህ ከእግዚአብሔር ከአምላካችን የተቀበልነውን በረከት ይዘን የምንወጣና አካባቢያችንን በጌታችን በክርስቶስ ፍቅር የምንለውጥ ሰዎች ልንሆን ይገባናል። መቅደሱ ጋራ ተገናኝተን ከጌታችን ከኢየሱስ ክርስቶስ ጋር ተገናኝተን ይሄ ውሃ የነካን ሰዎች ከሆንን እንዲህ አይነት ኑሮ ይኖረናል። እግዚአብሔር ከኔና ከእናንተ የሚፈልገው እንደዚህ አይነቱን ህይወት እንደሆነ ልናረጋግጥ ወይም ደግሞ ሊገባን ይገባል። ወደ ስድስተኛው ነጥብ ይልምጣ። ይሄ ወንዝ በጣም ነው የሚገርማችሁ፣ ወደ ሙት ባህር ይገባል። በረሃ አለ። በረሃውን ለምለም አድርጎ አቋርጦ ይሄድና ወደ ሙት ባህር ይገባል። ይሄ ሙት ባህር ደግሞ እንደምናውቀው ህይወት ያለው ነገር በፍጹም ውስጡ አይገኝም። ሕዝቅኤል ምዕራፍ 4 47 ቁጥር 9 ላይ ሄደን ስናነብ እንዲህ ይላል፣ ሕያው ነፍስ ያለው ተንቀሳቃሽ ሁሉ ወንዙ በመጣበት ስፍራ ሁሉ በህይወት ይኖራል። ይህም ውሃ በዚያ ስለደረሰ አሳዎች እጅግ ይበዛሉ። የባህሩ ውሃ
ይፈወሳል ወንዙ በሚመጣበት ያለው ሁሉ በህይወት ይኖራል ያ ወንዝ ያለፈበት በሙሉ ነው በህይወት የሚኖረው ይሄ ከጌታችን ከኢየሱስ ክርስቶስ የተቀበልነው ወንጌል እኛ ውስጥ ስራውን ሲሰራ የሚፈጠር ነገር ነው ቀደም እንዳልኩት ያ ዳርቻ አርጥቶለታል ሞቷል አክትሟል የተባለው ወገኖቼ እኔና እናንተ ከጌታችን ከኢየሱስ ክርስቶስ ጋር አትከተያዘን የሞተው ጋር ብቻ ነፍስ ተዘርቶበት እንደገና ያው መሆን ይችላል የጸሎት ህይወቴ ሞቷል ከእግዚአብሔር ተለይቼ በጣም ርቄያለሁ ከእንግዲህ ወዲህ ተስፋ የለኝም ለሚሉ ሰዎች ያ ክርስቲያናዊ ህይወታቸው ተመልሶላቸው ሕያዋን ሆነው ከክርስቶስ ጋር ተያይዘው እንዲቀጥሉ ለማድረግ ጉልበት ያላቸው ክርስቲያኖች መሆን እንችላለን። እናስታውስ አላዛር ሞቶ አራት ቀን አልፎት ነበር። ጌታችን ሲመጣ ኢየሱስ ሲመጣ ይሸታል ነው ያለችው እህትየው የምትወደው ወንድሟን እያለቀሰችለት ያለችው ወንድሟን መቃብሩ አይከፈት ይሸታል ነበር ያለችው ጌታ ኢየሱስ ክርስቶስ ግን እዛ ስለነበረ እሱ ስለመጣ ይሸታል የተባለው ይከረፋል የተባለውን ያው አድርጎታል ስለዚህ አምላካችን የሚከብደውና የሚያቅተው ነገር የለም እኔና እናንተ መቅደሱ ውስጥ ከሚመነጨው ምንጭ ጋራ ከተገናኘን የህይወት ምንጭ መሆን እንችላለን ለሌሎች በረከት መሆን እንችላለን ይሄንን ፈጽመልን ዘነጋው አይገባንም አዎ በፊት የነበረብንን ነገር ወይም በፊት የነበረንበትን ስናስብ ኤፌሶን ምዕራፍ 2 ቁጥር 1 ላይ እንዲህ ይለናል በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል አሁን ግን በጌታችን በኢየሱስ ክርስቶስ ህይወትን አግኝተናል ወንጌል ሲሰጠን ይሄ እውነት ሲሰጠን ክፉ ብለን የምንጠራቸውን ሰዎች የተሻሉ ለማድረግ አይደለም የተሰጠው ወንጌል የተሰጠን እግዚአብሔር ለሙታን ያዘጋጀውን ህይወት ለመስጠት ነው ከሞት ወደ ህይወት ለማሻገር ነው ስለዚህ ወገኖቼ እኔና እናንተ ከመቅደሱ ከሚወጣው ወንዝ ጋር ከጌታችን ከኢየሱስ ክርስቶስ ከሚፈልቀው ፈሳሽ ጋር እንገናኝና የህይወት ምንጭ ሆነን ለሌሎችም የበረከት ምንጭ እንድንሆን ያስፈልገናል ወደ ሰባተኛው ልምጣ ወንዙ በሚፈስበት ቦታ ሁሉ ነው ፍሬ ይታያል ሕዝቅኤል ምዕራፍ 47 ቁጥር 12 እናንብብ በወንዙም አጠገብ በዱሩ ላይ በዚህና በዚያ ፍሬው የሚበላ ዛፍ ሁሉ ይበቅላል ቅጠሉም አይረግፍም ፍሬውም አይጎልም ውሃውም ከመቅደስ ይወጣልና በየወሩ ሁሉ የፍሬ በኩር ይገኛል ፍሬውም ለመብል ቅጠሉም ለመድኃኒት ይሆናል ይሄ ለምንድን ነው የሆነው ስንል ከወንዙ ጋር ስለተገናኙ በወንዙ ዳርቻ ስላሉ ነው ህይወት ሲያፈሩ የምናየው የጻድቅ ሰው ህይወትን በተመለከተ ባለመዝሙሩ ዳዊት ሲናገር እርሱም ይለናል መዝሙር 1 ቁጥር 3 ነው ማነቡ እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማትረግፍ ዛፍ ይሆናል የሚሰራውም ሁሉ ይከናወንለታል ይላል ክርስቲያን የሆነ ከጌታው ጋር የተያያዘ ሰው የሚሆንለትን ነገር ነው የሚናገረው በወንዝ ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል የሚሰራውም ይከናወንለታል ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረ ጊዜ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል ይላል እኔና እናንተ ፍሬ
እንድናፈራ ያስፈልገናል። የፍሬም ይመጣው ሃይማኖተኞች ሆነን በመታየታችን አይደለም፣ ከፍሬው ሰጪ ጋራ በሚኖረን ግንኙነት ነው። በኔ ኑሩ ነው ያለ ያለው ኢየሱስ። ከኢየሱስ ጋራ ያለን ግንኙነት ነው ፍሬ እንድናፈራ የሚያደርገን። ስለዚህ ከዚህ ወንዝ ጋር ተገናኝቻለሁ ወይ፣ ከዚህ ወንዝ ጋር ተጣርቻለሁ ወይ የሚለው ጥያቄ በጣም በጣም ወሳኝ የሆነ ነው። እኔና እናንተ ከወንዙ ጋር ወይም ደግሞ ከምንጩ ጋር የተገናኘን ሰዎች ልንሆን ይገባናል። ወገኖቼ እድገታችን ቅድም እንዳየነው ቀስ በቀስ ሊሆን ይችላል። ነገር ግን እግዚአብሔር በዙሪያችን ላሉት ሁሉ ህይወት መስጠት ወደሚችል ደረጃ ከፍ እያልን እያደግን እንድንሄድ ይፈልጋል። ጸሎታችን በዙሪያችን ላሉት ሰዎች ሁሉ ፈውስ እንዲሆን እግዚአብሔር ይፈልጋል። ንግግራችን በዙሪያችን ላሉት ሰዎች ፈውስ እንዲሆን ይፈልጋል። ጌታችን ኢየሱስ ክርስቶስን የምናከብር ሰዎች በኑሯችን በድርጊታችን በመሳሰለው ሰው ምክንያቱም ወደ ቤተ ክርስቲያናችን እንሄዳለን፣ ከቤተ ክርስቲያናችን ወደ ቤታችን እንሄዳለን። በመንገድ ላይ የሚመለከቱን ሰዎች አሉ፣ በስራ ቦታ የሚያገኙን ሰዎች አሉ፣ በተለያየ ነገር የሚመለከቱንና የሚያገኙን ሰዎች አሉ። ከሌላ ከእናንተ ግን የህይወት ውሃ ምንጭ ሲፈልቅ ሊታይ ይገባዋል። ምክንያቱም ጌታችን ኢየሱስ ክርስቶስ ሲመጣ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ያለን። ከሌላ ከእናንተ የህይወት ውሃ ምንጭ ፈልቆ ለሌሎችም ጭምር የመዳን ምክንያት ሊሆን ይገባዋል። እናስታውስ፣ መጨረሻ ላይ አዲስቷ ኢየሩሳሌም ከገባን በኋላም ተመሳሳይ ነገሮችን እናያለን። ምንድነው የሚለው? ዮሐንስ ምዕራፍ 22 ቁጥር 1 ላይ በአደባባይ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የህይወትን ውሃ ወንዝ አሳየኝ። እንግዲህ የህይወት ወንዝ ምንድነው የሚለው? ከእንግዲህ ወዲህ ሞት የለም፣ ከእንግዲህ ወዲህ በረሃ የለም፣ ጥማት የለም እያለ ነው ያለው። ይሄ በሰማይ የምንመለከተው ራዕይ ምዕራፍ 12 ላይ 22 ላይ የምናገኘው ነገር ግን ዛሬ በዚህ ምድር ስንኖር እኔና እናንተ የዚህ ወንዝ ምሳሌዎች ሆነን በዚህ ምድር ላይ እንድንኖር ተጠርተናል። የሙት ባህርን ህይወት የሚመነጭበት እንዲሆን እንድናደርግ ተጠርተናል። ወገኖቼ ልክ በመግቢያው ላይ መጀመሪያ ሕዝቅያስ ማለት ሕዝቅኤል ወደዚህ ስፍራ ሲደርስ የተናገረውን ወይም ያየውን ነገር በተመለከተ እንደገና እንድንመለከተውና እንድናየው እፈልጋለሁ። ስለዚህ ሁላችንም እዛ ክፍል ላይ ያለውን ክፍል ከመጽሐፍ ቅዱሳችን አውጥተን ብንመለከተው ደስ ይለኛል። ሕዝቅኤል ምዕራፍ 47 ቁጥር 1 እንዲህ ይላል፣ ከዚያም በኋላ ወደ ቤተ መቅደሱ መግቢያ መለሰኝ። ከዚያም ከቤተ መቅደሱ መድረክ ስር ውሃው ወደ ምስራቅ ይፈስ ነበር ይላል። ምንድነው የሚለው? ወደ ቤተ መቅደሱ መግቢያ መለሰኝ። ዛሬ እኔና እናንተ ወደ ቤተ መቅደሱ መግቢያ ወደ ጌታችን ወደ ኢየሱስ ክርስቶስ እግዚአብሔር አምላካችን ወደሚኖርበት ስፍራ እንመለስ። ከዛ የሚገኘውን በረከት ሁሉ ከእጁ ተቀብለን ለሌሎችም ረፍትና በረከት እንሁን። ይህን ማድረግ እንድንችል ጌታ ለሁላችንም ጸጋውን ያብዛልን። ተባረኩ።
አሜን አሜን። እግዚአብሔር ይባርክ፣ እግዚአብሔር ይርዳን። እኛ ሁላችንም የህይወት ምንጭ የሚፈልቅብን እንድንሆን እግዚአብሔር ሁላችንን ይርዳን። ከእውነተኛው ምንጭ ደግሞ የተጣበቅን እንድንሆን። እሺ፣ አሁን እንደገና እግዚአብሔር ይባርክላለሁኝ ወንድሜ ወንደሰን። እንደገና ጠይቃለሁ፣ ነጋሽ በቄ ካሉ አላችሁ? እሺ፣ ከሌሉ ጌታ ጽዋይ ሙላ የሚለውን መዝሙር የሚዘምርልን ካለ ጠይቃለሁ።
ዘምራለሁ።
እሺ፣
ከኢየሱስ ጋር በደህና ሄዳለሁ የሚለውን መዝሙር ስማን ከኢየሱስ ጋር በደህና እንሄዳለው በዚህ ዓለም ላይ በርሱ ከተመራው ያለ እርሱ ደስታዬ ከንቱ ይሆናል። እርሱ ግን ፍርሃትን ሁሉ ያጠፋል። ከማንም ከቶን አልፈራም። ከኢየሱስ ጋር በደህና እንሄዳለው ኢየሱስ ክርስቶስ ከኔ ከቶን አይርቅም። ሌላ ወዳጅ ሲረሳን አይረሳኝም። እጆቹ በጭንቁ መንገድ ቢመሩኝ ከእርሱ ዘንድ የምስጋና ቤታ ለልኝ። ከማንም ከቶን አልፈራም። ከኢየሱስ ጋር በደህና እሄዳለሁ። ከኢየሱስ ጋር በሰላም አርፋለሁ። በሌሊት ጨለማ ትከበብሳል። በደስታም እንደምነቃም አውቃለሁ። በሚያምረው ቤት አብሬ እኖራለሁ። ከማንም ከቶን አልፈራም። ከኢየሱስ ጋር በደህና እንሄዳለው።
አሜን አሜን። እግዚአብሔር ይባርክሽ እላለሁኝ። እሺ፣ አሁን ወገኖቼ ምስጋናና የጸሎት አደራ ጊዜ ይሰጣለሁ። አጠር ያለ ጊዜ ሰዓታችን ስለሄደ አጠራጠር እያደረጋችሁ ምስጋና የጸሎት አደራ ያላችሁ ወደ ጸሎት ከመሄዳችን በፊት
እግዚአብሔርን አመሰግነዋለሁ። ለሱ ምስጋና ያንሰዋል። የፍቅር አምላክ እግዚአብሔር፣ የምሕረት አምላክ እግዚአብሔር በእውነት ለእኛ ልጆች ጠዋት ማታ ቀን ይሄንን እየመገበን ወደ ህይወት ውሃ እንድንመራ ምን ማድረግ እንደሚገባን እግዚአብሔር እያስተማረን ስላለ እግዚአብሔርን አመሰግነዋለሁ። ልጄንም እግዚአብሔር ይባርከው። ሁላችሁም ተባረኩ። እግዚአብሔርን አመሰግናለሁ ስለሰጠኝ ጤና። እግዚአብሔር ደግሞ እረፍት ስለሰጠኝ፣ እፎይታ ስለሰጠኝ እግዚአብሔርን አመሰግነዋለሁ። ለሁላችንም ይሄንን አንድ በዚህ በተቀደሰ ሰንበት ተባርከን ውለን አሁን ደግሞ ሽኝት ማታ ደግሞ ለሱ እግሩ ስር ሆነን ተስፋ የሆነውን ቃል እንድንሰማ እግዚአብሔር ስለሰጣ በእውነት ስለባረካል። ቴሌኮንፈረንስ የሚያገለግሉትን ሁሉ እያንዳንዱ በእግዚአብሔር መዳብ ላይ ናቸው። እግዚአብሔር ምን አይል ደስታ አለ በሰማይ። ስሙ ይባረክ። እግዚአብሔር ይባርካቸው በሁሉ ዘርፍ፣ በሰንበት ትምህርት፣ በቃሉ፣ በመዝሙር፣ በሁሉ ነገር የምትመሩትን ሁላችሁን እግዚአብሔር ይባርክ። ያዘኑት ወገኖቻችን ያጽናናልን። ጌታ አምላክ የታመሙትን ይፈውስ። ነገር ቤት የሄዱት ይጸልዩልን ያሉትም እግዚአብሔር ከነሱ ጋር ይሁን። እኛን ሁላችንን አንድ ልብ አንድ መንፈስ እግዚአብሔር ይስጠን። አይለያየን፣ አንለያይ። አንዳችን ለአንዳችን እንድንደገፍ ይህንን በሩን የከፈተ አምላክ ስሙ ይባረክ። ስሙ ከስሞች ሁሉ በላይ ሆና ስሙ እየጠራን እየተፈወሰን ያለ ነው። እግዚአብሔር በሰማይ በምድር ከፍ ይበል። በእውነት ከፍቃዱ እንዳንወጣ የእሱን ፍቃድ እየጠበቀን በምስጋና ድል እያገኘን እንድንወጣ እንድንገባ እግዚአብሔር ይባርክን። በመዝሙሩም በሁሉ የምታገለግሉት ሁልጊዜም በእውነት ምን ብዬ ልባርክ? የሰማይ አባት እሱ ቤታችሁ ግባ። የሰላም አለቃ ሰላሙ ዙሪያችሁን ይጠርላችሁ ላለው እኔ ትላንትና ነው ትላንትና ወዲህም ጸልዩልኝ ብያለሁ። እህቴ በጣም ጣሬ ላይ ነበር ያለችው ተብዬ ለመሄድ የምችልበት አገር አይደለም። እኔ ለራሴ ተኝቼ ያለው ሰው ነኝ። እግዚአብሔር እንዲፈውሳት ጸልዩልኝ። አሁንም እግዚአብሔር ይባርከን፣ የጸሎታችን ይስማ። ደህና አደሩልኝ፣ አይለየን።
አሜን አሜን። ትያቦ እግዚአብሔር ይባርኮት። እንጸልያለን ለቶት። እግዚአብሔር ይመስገን። እሺ፣ ሌላ።
ሄሎ።
አቤት።
እንደምን ዋላችሁ የጌታ ልጆች? እንደምን አመሻችሁ? እኔም እግዚአብሔርን እጅግ 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 አድርጌ አመሰግነዋለሁ። አምላክ ፈጣሪ ሁላችንን ጠብቆ ለዚህ ምሽት ከብርሃን ወደ ምሽት ያደረሰን አምላክ እጅግ አድርጌ አመሰግነዋለሁ። ሁሉ ጥበቃ የሱ፣ ቸርነቱ የሱ፣ ገርነቱ የሱ፣ ሁሉን ጠባቂ አምላክ እጅግ 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 አድርጌ አመሰግነዋለሁ። ፈጣሪያችን ጠብቆ ልጆችን ሁሉ ለዚህ አበቃን። በዚህ በቴሌኮንፈረንስ ውስጥ ያሉት አገልጋዮቹ አንድ ሳይቀሩ በዓለም ዙሪያ ያሉት አገልጋዮችን ሁሉ እግዚአብሔር ይባርካቸው፣ እግዚአብሔር ይጠብቃቸው። የዘላለም አምላክ የእሱ አገልጋይ ያርጋቸው፣ የእሱ ባሪያ ያርጋቸው፣ ያርገን። ሁላችንንም ተመስገን። በጤና በሰላም የሚጠብቀንን አምላክ እጅግ አድርገን እናመሰግናለን። ምን እንሰጠዋለን? ዋጋ የምንከፍለው የለንም። ተመስገን ብቻ ነው የእሱ ዋጋ ተመስገን ነው። እግዚአብሔር የተመሰገነ ይሁን። ሁላችሁንም ይባርክ። አንቺንም ጌታ ክርስቶስ በሩን ከፍተሽ ጸልየሽ ሁላችንም እየመራሽ ያሰማሽን እግዚአብሔር ይባርክሽ። ከነ ልጆችሽ፣ ከነ ትዳርሽ፣ ከነ ቤትሽ፣ ደጅ ቤትሽን፣ ጓዳሽን፣ መኝታሽን ሁሉ ጌታ በመንፈስ ቅዱስ ይባርክላችሁ። ሁላችሁን ይባርክ በሰላም የታመሙትን እንጸልይላቸው። አሁንም ወይዘሮ አበቡ ያቀረቡትን ለእህታቸው እንጸልይ። ለኢትዮጵያ እንጸልይ። ለታሰሩት እንጸልይ። ለታመሙት እንጸልይ። ለሁሉም በጸሎት እንጠይቃቸው። በግላችንም በቴሌኮንፈረንስም ሁሉን እንጸልይላቸው። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። በቸር በሰላም ያሳድራችሁ። ሁላችሁንም ያሳድረን። ደህና አደሩልን። በሰላም ያገናኘን። ለማለዳ ጸሎት ለጠዋት ብርሃን ያገናኘን።
አሜን አሜን። ትዬ ጥሩዬ እግዚአብሔር ይባርኮት። ድምፆትን ስለሰማን ደስ ብሎናል። ተባረኩ። እሺ፣ አንድ ሌላ ሰው የሚናገር ምስጋና የጸሎት አደራ ያለው። እሺ፣ መቤትዬ አንሚውት ላድርግሽ፣ የምትናገሪው ካለ።
እግዚአብሔር ይመስገን።
እግዚአብሔር
ይመስገን። እግዚአብሔር ባለም የብዙ ምስጋና እየታ በየደቂቃው የሚያደርገው ግሩም ስራው፣ ምህረቱ፣ ቸርነቱ፣ ይቅርታው ብዙ ነው። የኔ ጌታ ረዥም እድሜ ሰጥቶ ከጤና በረከት ጋር ለምስጋና ያበቃን። ብዙ ነገር አለ እናመሰግን የሚገባን ስለ ልጆቻችን፣ ልጆች ብዬ ልጅ ልጆቻችን ሁሉ ስለኛም ስለ ራሳችን እግዚአብሔር አምላክ በዚህ ክፉ ዘመን ያለ ሰቀቀን ያለ መደንገጥ قالوا بتقطع بتقوم بتقومنا عند السماء هذا الغيبار وتشن بباتشون هذا غيستو إن يعني بند سوسو بذي مسمر بس اللي زمان أهوني أسفل لغن عليه قدس قارو يمن زغاج بيت زمان سلوهن يمن زغاج جنن يمن نسألن ودسو يمن أقربن قول من تتن ولا مناش من تتن ودسو عندنا أنا حتياتاتشن عندنا نازل عندنا زغاج يمن درقن قدس قارو ولقزي سات سلتشو زوتر ياقل الدلاتشو وات كان ماتا اغزابير يوم كله يزغج بيجيو يدرغد سمو يبارك انيام سمانو باوقنو بتامانينت اندنور اندنادك بتغزبار يمنا سايو اندنهون وفتصم ملو تلوط وفتصم امنسا تنادقو اغزابيرن عندنا كترونا ممجهون يمنت أبت الجزية يمنت أبابك عندنا هون أقزيابيه يبارك الدنيا سمعنا هون نانسان يباركاتشو تبجاتشون يبارك أنا جيتا جيتاتشون يبارك نانسان تباركو مكلتاتشون يسفلاتو يتعمموا بالنمنمو هندي فوصو أمنتاتشن كبسار قوين جيتا በመካከላችን ክንዱን ታላቅ የሆነውን ኃይሉን ያሳየን የጌታ በምረት ይጎብኘን አገራችን ምድራችን ቤተክርስቲያናችን ዓለማችን በሙሉ እግዚአብሔር ከኛ ጋር ይሁን የሰማነውን ቅዱስ ቃል ይባርክልን ሰላም አሳድሮ ደግሞ ከጧቱ ከንጋቱ ጸሎት ደግሞ ድምፁን እንዲያሰማን ፈቃድ ይሁን
አሜን አሜን ሳቪር ባክሽ ማይ ቤቲየ ታባረክ እሺ ኔላ ይኖረናል ስካና ወይ ጸሎት አደረ ያለ ሰው እሺ ወደ ጸሎት እንሄዳለን ትዬ ድንቅነሽ በጸሎት ትመራናለች ሁላችንም እንደሚመቸን እንሆነና ወደ ጸሎት እንሄዳለን ታባረክልኝ
Hello.
አቤት
እንዴት ዋልሽ?
እግዚአብሔር ይመስገን እንዴት ዋልሽ?
እግዚአብሔር ይመስገን እሺ ሰማሉ በደንብ?
አዎ ሰማል።
እግዚአብሔር ይመስገን ይሁን። ቅዱስና ቸር ይሁን የዘላለም አባታችን በሰማይ ዙፋን ያለህ የህዋው ንጉስ እግዚአብሔር እጅግ እጅግ እናመሰግናለን። እኛ ኃጢአተኞች በደለኞች ሳለነ ጌታ ሆይ በምህረት አይንህ አይተህ ድምጻችን እንዲሰማ ቃልክን ንጣፋጩን እንድንሰማ ስለሰጠህን እናመሰግናለን። አቤቱ ጌታ ሆይ በዚህ ሰዓት በዚህ መስመር ነው ጌታ ሆይ ጣፋጭ ሆነው ቃልክን ሰምተናል ተመስገን ተባርከንበታል ተመስገን ቅዱስ ቅዱስ የዘላለም አባት የሰራዊት ንጉስ እግዚአብሔር ሸክማችን ወደፊትህ እናቀርባለን ተረከበን ኃጢአተኞች ነን ማረን በደለኞች ነን ማረን ማህሪ ነህና በምህረት አይንህ እየን አቤቱ ጌታ ሆይ እንደ ቸርነትህ እንደ ምህረትህ ጌታ ሆይ እነሆ ይችን ምድር ይችን ዓለም አንተ ተጎበኛት ዘንድ እንለምንሃለን ጌታ ሆይ በጭንቀት ያሉ በሐዘን ያሉ በረሃብ ያሉትን ወገኖች ሁሉ በእጅህ ያንተ የእጅህ ሥራዎች ሸክላዎችህን ሲያዝኑና ሲባዝኑ አንተ ትመለከታለህ። ጌታ ሆይ በምህረት አይንህ ተመልከተን የእስራኤል ንጉስ እግዚአብሔር። ጌታ ሆይ ምድሪቱን አንተ ጎብኛት ኢትዮጵያን በምህረት አይንህ እያት በናዝሪቱ በኢየሱስ ክርስቶስ ሃሌሉያ ክብር ለስም ይሁን የኔ ጌታ ኢትዮጵያን እባክህ ጌታ ሆይ በምህረት እጅህ ዳስሳት ውሸት ይጥፋ ፍቅር ሰላም ይወራ በምድሪቱ የፍቅር አምላክነት ፍቅር ለሀገራችን እውነት ለአገራችን እውነት ለባለ እውነት ላይ እውነት ይነገር ለባለ እውነት በል እውነትን ለያዘች በል ጌታ ሆይ ቤተ ክርስቲያናችን አንተ አድስልን ቅሬታዋን ቤተ ክርስቲያን ከዩኒየኑ ጀምረ አንተ ትጎበኛት ዘንድ እንማጸናሃለን። ጌታ ሆይ ፍቅር ሰላም ለቤተ ክርስቲያናችን የፍቅር አዋጅ የሰላም አዋጅ የደስታ አዋጅ ለቤተ ክርስቲያናችን አድርግልን። ጌታ ሆይ ቅሬታዋን ቤተ ክርስቲያን አንተ ጎብኛት የባለ እውነት አምላክ ነህ እውነትን ይዘህልን ውጣ። ለእውነት የቆመች ህዝብ ስለ እውነት ላለ ህዝብ አንተ ፈጥነህ ድረስ እውነት ይወራ እውነት ይነገር ለባለ እውነት በል ጌታ ሆይ እንደ ቸርነት በዚች መስመር የሚያገለግሉህን አንተ ባርካቸው የታመሙትን ፈውሳቸው አቶ ግርማን ተፈውሳቸው ዘንድ እንማጸናሃለን። አቤቱ ጌታ ሆይ አስተር አስቴር ነገሬ አስቴር ተበጀ እንደ ቸርነት ወይዘሮ አበበች በህመም ያሉ ወገኖቻችን ስማቸውን የማላውቃቸው ሁሉ አንተ ታውቃቸዋለህ ጎብኛቸው ፈውሳቸው የኔ ጌታ በምህረት አይንህ ዳስሳቸው የኔ መመቻ እግዚአብሔር በምህረት አይንህ ዳስስልን ጌታ ሆይ እንደ ቸርነት ለተጨነቀች ነፍስ ፈጥነህ ድረስ ላዘነች ነፍስ ፈጥነህ ድረስ ተዋጋ። ጌታ ሆይ ወይዘሮ አበበች ያቀረቡትን የጸሎት ጥያቄ የታመሙትን ሴትዮ እንደ ፈቃድህ ሆኖ ተፈውሳቸው ዘንድ ለምንሃለን። የኔ ጌታ የሚያቀርብኩትን የጸሎት ጥያቄ ጌታ ሆይ ጸሎቴን ስማኝ ልመናዬን አዳምጽ የእውነት አምላክ ነህ እውነት መስክርልኝ እውነት ተናገርልኝ ለባለ እውነት በል ምንም ነገር ሳልበድል ምንም ነገር ሳላደርግ ስለ እውነት ብቻ ጌታ ሆይ እውነት መስክርልኝ ሃሌሉያ የባለ እውነት ጌታ ነህ እውነት መስክርልኝ በእውነት ዳስስ ቤቴን ልጆችን የሆዴን ፍሬዎች አንተ በእውነት ዳስስ የባለ እውነት አምላክ ነህ። እንደው ጌታ ሆይ ጉድለት ችግር ቢኖርብን አጣት ቢኖርብን ይቅር በለን የጠላት ወጥመድ የተሰበረ ይሁን። ኢትዮጵያን ጌታ ሆይ ከኤልዛቤት መዳፍ እስራኤልን የነጠቅ ጌታ ለኢትዮጵያን ውሸት ውሸታም ውሸት የሚያወሩባትን ክፉ ክፉ ዜና የሚያወሩባትን ታስተምርላት ይቅር ትላቸው ዘንድ እንማጸናሃለን። ኢትዮጵያን ጌታ ሆይ ኤልያስን ጸሎት ሰምተህ ከኤልዛቤት መዳፍ እስራኤልን የነጠቅ ጌታ ኢትዮጵያን ከጠላት ወጥመድ ንጠቃት ኢትዮጵያን በጠላት እጅ አድናት። ሀሌሉያ ዝናቡና መሬቱ ተስማምቶ የበቀለው አዝመራ በሰላም ወደ ቤት ገብቶ ለሰዎች ምግብ እንዲውል እንለምናለን። የተራቡትን መግባቸው የኔ ጌታ የታሰሩትን አስፈታቸው የሚያለቅሱትን አጽናናቸው የአልጋ ቁራኛ የሆኑትን ፈውሳቸው። የሰማ አባታችን አንተ እጅህን ሰደህ ዳስስ የእውነት አምላክ ነህ እውነት ተናገር እውነት ይመስከር እውነት ይወራ። ሀሌሉያ ሀሌሉያ የባለ እውነት አባት እኛ ምህረት ክን ያንተን እጅ ያንተን ምህረት ነው የምንጠብቅ ምህረት አርግልን። ሀሌሉያ ቅዱስና ቸር የሆንክ አባት ቅዱስና ቸር የሆንክ አባታችን የሆዴን ፍሬ አንተ ጎብኝልኝ ልጆችን አንተ ጎብኝልኝ በመዳፍህ። አቤቱ ጌታ ሆይ በግንባር በሾ ሲጨቀጭቁ የፈሰሰው ደም ልጆችን ይዋጅ የሆዴን ፍሬ ይዋጅልኝ አድነን ኤሎሄ ልጆችን የልጅ ልጆችን አንተ አድን በኢየሱስ ስም ልጆችን ጎብኝልኝ። ና ጌታ ሆይ ድረስልኝ ና እምነቴ ባንተ ነው ጩኸቴ ባንተ ነው የኔ ጌታ የባለ እውነት አምላክ ነህ እውነት መስክርልኝ እውነት የአምላክ ነህ እውነት ተናገርልኝ። የልቤን አንተ ታውቃለህ ውስጤ በሰው ላይ ክፋት የለኝም ተንኮል የለኝም ዝም ብሎ ከሳሽ ጠላት የሚከሰኝን ሁሉ በኢየሱስ ስም ባንተ አቀርባለሁ። ጌታ ሆይ እንደ ቸርነትህ የጠላት ወጥመድ የተሰበረ ይሁን በናዝሬቱ በኢየሱስ ክርስቶስ ስም ሃሌሉያ። እነሆ እንደ ቸርነትህ በዚች መስመር የሚያመሩትን የሚዘምሩትን ቃል ያካፈሉልን ሁሉ በባርኮት ትጎበኛቸው ዘንድ እንለምንሃለን። የኤልያስን ጸሎት በምድረ በዳ የሰማህ አምላክ፣ የነ ዳንኤልን ጸሎት ካንበሳ ጉድጓድ ጠብቀ ያሳደርከው አምላክ፣ እኔንም ካንበሳው ጉድጓድ ጠብቀኝ። የእኔ ጌታ ልጆችን ከጠላት ወጥመድ ጠብቅልኝ። የጠላት ወጥመድ የተሰበረ ይሁን በናዝሬቱ በኢየሱስ ክርስቶስ ስም ሀሌሉያ። የዘላለም ንጉሥ እግዚአብሔር እኔ አምናሃለሁ፣ እመካብሃለሁ፣ አሳልፈህ አትስጠኝ ለጠላት። ኦ ጌታ ሆይ እንደ ቸርነትህ እንደ ምሕረትህ አብረኸኝ እንደ ዋልከ አብረኸኝ ደር በምትወደው ልጅ በኢየሱስ ክርስቶስ ስም አሜን።
አሜን አሜን። እግዚአብሔር ይባርክሽ እትዬ ድንቅነሽ፣ አንቺንም የቤትሽንም የልጆችን ሁሉ ህይወት የልጅ ልጆችን ሁሉ ህይወት እግዚአብሔር ይጎብኝ እላለሁኝ። ተባረኩልኝ ወገኖቼ። የዛሬው የተቀዳው የሚሆነው 7499 ይሆናል። የተቀዳውን የምንሰማበት ቁጥር 605475498 አክሰስ ኮድ ሲጠይቃችሁ 712861 ፓውንድ አስገብታችሁ ማዳመጥ ወይም በሻሎም ቴል ዳካም ገብታችሁ በዛም በዌብሳይቱ በቅርብ የተቀዱ የሚለውን ነክተን በዛ የተቀዱትን ማግኘት ይቻላል። ለሌሎችን መጋበዝ ይቻላል። እንግዲህ መልካም አዳር። ሩቅ ያላቸው ወገኖቻችን መልካም ቀን እላለሁኝ። በማለዳው ፕሮግራም በ6 ሰዓት በኢስተርን አቆጣጠር እስከምንገናኝ ሰላም ደሩ።
አሜን። ተባረኩ።